እሺ እንግዲህ ውሃ የጠጡ ይመስለኛል። እንግዲህ ከመድረኩን ከመስጠቴ በፊት አንድ ጥያቄ አለኝ። ይኸው ምንድነው፣ በዛ እንግዲህ በኢህአፓ ምስረታ ያው እናንተም ከአዲስ አበባ መጣችሁ፣ አፍሪካ ውስጥ ሆናችሁ ከሌሎች የአውሮፓውያን ሀገሮችም ከአሜሪካም ግለሰቦች ወደዛ ሄደው ስብሰባ ላይ እንደተካፈሉ ነግረውናል። እንግዲህ ታሪክ ነውና አንዳንድ ነገሮችን እንድናውቅ ነው። በዚህ በአሜሪካ ውስጥ በዛን ወቅት የሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር ኢዙና ይመስለኛል ነበረ እና ኢዙና በዚህ በኢህአፓ ድርጅት ለድርጅቱ ምስረታ ያደረገው አስተዋጽኦ ምን ያህል ነበረ? እዛስ ከዚህ ሄዱት ማለትም ከሰሜን አሜሪካ ወደ ስብሰባው የሄዱት በኢዙና ተወክለው ነው ወይስ በግለሰብ ደረጃ ነው? ይህንን ቢመልሱልኝ።
እንግዲህ በተማሪ ማህበር ደረጃ የተወከለ ማንም ሰው የለም። በእርግጥ በዛ ጊዜ የነበረው የአሜሪካ ተማሪዎች ማህበር ኢዙና በጣም የሚታገል ድርጅት ነበረ። በዛ ውስጥም የድርጅቱን አቋም የያዙ ድርጅቱን የሚደግፉ እና በዚህ በኢህአድ ብለን በጥናት ኮሚቴ በጥናት ቡድን በምንት ባደራጀናቸው መሰረት የሚንቀሳቀሱ ጓዶች ነበሩ። በዛ የተነሳ እንግዲህ የኢዙና ተማሪ ማህበር ተማሪ ማህበሩ የኢህአፓ ተማሪ ማህበር ሊባል ባይችልም በሰፊው ደረጃ ተጽዕኖ የነበራቸው አመራር የሚሰጡ አቅጣጫ የሚሰጡ ጓዶች ነበሩ፣ እነ መስፍን ሀብቱ እና ሌሎች። እና እንግዲህ ምንድን ነው የተደረገው? ይህ በአደራጀቱ ሂደት በተመለከተ እስከሚያስታውሰው እና እስከማያውቀው ድረስ ምንድን ነው የተደረገው? አንደኛ ልዩ ልዩ ቦታዎች የጥናት ክበቦች ተቋቁመው እንዲንቀሳቀሱ የተደረገበት ነው። የዚህ የድርጅት ምስረታ ሂደት የድንገተኛ እንትን አይደለም። ሂደ ድንገተ ድንግ ብቻ ያለ ነገር አይደለም። በጣም ብዙ ጊዜ የፈጀ ብዙ ውይይት የተካሄደበት ብዙ ጥረት የተካሄደበት ነው። ለምሳሌ ኢዙና ተማሪ ማህበሮች ነበሩ በየቦታው። በዚህ የተማሪ ማህበሮች ትግሎች ተካሂደዋል። እነዚህ ትግሎች ትክክለኛ አቋምና ትክክለኛ አቅጣጫ እንዲይዝ የተደረጉ ትግሎች ናቸው። በዛ ጊዜ እንግዲህ እነ እንድርያስ እሸቴ በኢዙና ነበሩ፣ እነ ደሳለኝ ራማቶ፣ እነ አለም ሀብቱ በአሜሪካ፣ እነ ሀይሌ ፊዳና፣ እነ ደገደ ጎበዜ፣ እነ አንዳርጋቸው አሰግደ በአውሮፓ የነበሩበት ጥናት ነው። በአፍሪካ በነበረው ብዙዎቹ ከሀገር የወጡና የተሰደዱ እንደኛ ሱዳን የገቡ ኬንያ የገቡ እንደዚህ የነበሩት ደግሞ እሱ ላይ ብዙ ችግርም አልነበረም። በመካከለኛ ምስራቅ ተስፋ ታደሰ ጋር በኋላ ደርግ የገደለው እና ሀይሌ ፊዳ የሚሰራ እኛ ደግሞ ከአጫለስላሴ ካቢኔም ጋር በኋላም ከትልቁ ሀገር ከሚባለው ጋር የሚሰራ የነበረ የምንለው ሰውም ነበረ። ከነሱ ጋር ሆኖ ከና ያለ ፊዳ ችግር የፈጠረ እና በኋላ ደርግም የገደለው አሰደድን ሰርጎ ገባ ብሎ ግን በዚህ ቦታ በነበሩት የተማሪ ማህበረት ነው የነበሩት የወጣትና የተራማጅና ምንትላ ትግል ነበረ። ምንድነው የትኛው አማራጭና የትኛው አስተሳሰብ ትክክል ነው የሚባል እንግዲህ እንትኖች የተካሄዱበት ነበር። ስለዚህ በዛ ጊዜ በነ እንድርያስ እሸቴ በነ አለም ሀብቶ በሌሎች በነ ሀጎስ የሚባል እነዚህ ነገሮች ያካሄዱ የነበረ ትግል የጀኔሬሽን ትግል የሚጠይቅ ነው። አቶ ኃይለስላሴ ህዝቡ ያመልካቸዋል ገና ነው የሚሉበት ነው እና ጠመንጃ ነካሽ ይችሉም ነበርኛ ጠመንጃ ለመንከስ መንከስ የቸኩሉ ናቸው። በማያሌ ፊዳ ከወጡ ብዙ ጊዜ አንተ ስለሆነ ከሀገር ሁናቴ የሀገር ሁናቴ ሊረዱ ያልቻሉበት ነው። አቶ ኃይለስላሴም የሚሰጥም ፓምፍሌቶች ወረቀት የሚበተኑ ብት ይህ ኮዝ ቢያጭ ያዳላል ከህዝብ ጋር እንትን ያርቀናል ሁሉ የሚሉበት ሁናቴ የነበረበት ነው እና እኛ ደግሞ እንግዲህ ወጣትም ስለሆኑ ይሆናል ትኩሳሌች ናል የለም መታገል አለብን መገርበት እንችላለን። የትውልድ ጉዳይ ሳይሆን የእኛ ትውልድ ጉዳይ ነው። እኛ ልንፈጸው የምንችል ነው ትልቅ ትግል መደረግ አለበት ብለን እንግዲህ ያለበት ና ያን ጊዜ ረጅም ጉዞ ና አጭር ጉዞ የሚል እኛን አጭር ጉዞ ይስጥ የአጭር ጉዞ እንትኖች ጠመንጃ ነው ካፌች ብለው እንግዲህ የተነሱበት እና እነሱ ቀስ ብለን አደራጅተን ዲሞክራሲ ይዘን ምናምን የሚሉበት ሌላ አይነት አማራጭ ያዙበት ሁኔታ ነበር። ይሄ እንደዚህና እንደ ባይ ሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር በዛ ጊዜ እንግዲህ ከነሱ ጋር ታግለን በኋላ ከነሰላይ ልኬ ጋር ታግለን አብዛኛው የዚህም የለውጡንና የትግሉን የሚደግፍበት ሁኔታ የተረጋገጠበት ለዚህ ማቹ መስከራቱ ሌሎችም በጣም ከፍተኛ አስተዋጽኦ ያደረጉበት ከዚህ ከሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር ውስጥ ብዙ ለኢህአፓ የተመለበሉበት ትላንት ቀርበው ከነበረ እነ መሐመድ ማፉዝ፣ እነ ሙልጌታ ሱልጣን፣ እነ ሙልጌታ ዜና፣ እነ ገራ ብሩክ ብዙዎች በትግሉ መጀመሪያ ሆነውም ራሱ ፀሐይም ከዛ ነው የመጣው እና ሌሎችም ሁሉ እንግዲህ በትግሉ የተሳተፉበት እና ከፍተኛ አስተዋጽኦ ያደረጉበት ነው። ግን ያደረጉት ያው በዚህ በድርጅቱ ውስጥ ገብተው ድርጅቱን እንትን በማለት ያደረጉበት ነው። በኋላ ኢዞና የነበሩት ሰዎች እነዚህ ጓዶች ምንም ከሄዱ በኋላ የነበሩት ሰዎች ደግሞ ትግል ትርፍ የሆነ አቋም ይዘው በጣም ቻይና አምላኪ የሆኑበት እኛ ለራሳችንም በከላሽነት በትሮስካይትነት በምናምን አይነት ሁሉ መክሰስ የገባበት ለምን በመዋሴቱን አመራር ስራ ሆንም ለምን አንድ ሊቀመንበር ያኖረሙ አሁን የሚል ብዙ ችግር እንግዲህ ስራ ሲታይ ነው የፈጠሩበት እና ከኛ ጋር አለመግባባት የደረሱበት ሁኔታ ነው። እኛ ወደ ግራ ብናዘነግራህን ብንሆንም ሶቪየትም ብንቃወምም ያን ጊዜ በነበረው እንትን ጠቅላላ ቻይና ሶቪየትን ሲቃወም ወደዛ በነበረ ቢኖርም አቋም ቢኖርም በምንም አይነት ጭፍን የሆነ የቻይና አቋም አልነበረም። እንደ ድርጅት ራሱ ከቻይናዎቹ ግንኙነት ነበረ ምድሃ የነበረ ጓዶቻችንም ቻይና ሀገር ሄደዋል እና ቻይና የሞት የምንል ሳንሆን እንዴት የራሳችን ከነሰዎች የምንጠቀመው ነገር ካለ ልንጠቀምም ይቻላል። እነሱም የረባያቸውን ብሄርተኛ ጥቅም የገፉ ናቸው እኛም የምንገፋ ነን የሚሉ ትክክለኛ ጓዶች ስለነበሩ ነው። በዚህም መሰረት አቋማችን ስለነበረ እነሱ ደግሞ ቻይና ጋር ዘዘን እንሂድ፣ ቻይና ለመንግስቱ ያለመራን ብረት ከሰጠ እኛ አሳሳትነው ያጠፋነው ነገር አለ የሚሉ ጓዶች ስለነበሩ አልተስማማን። ስለዚህ በዚህ መሰረት እንግዲህ እነሱ ያ በኋላ አቋማቸውን እኛ ላይ እንግዲህ በመጥፎ የቃኙበትና እንትን ያሉበት ነው። ግን ያን ጊዜ ግን በነበረው መጀመሪያ እንትን ከአሜሪካ ያሉ ጓዶቻችን ብዙም አይደሉም በተማሪ ባላበዛ በጣም እንትን ዝግ የሆኑና የሚመለምሩ ሰው በጣም ጥብቅ በሆነ መንገድ ቻይና ማዎስ ተከታይነቱ ምንም ሁሉ የሚል ስለነበረ ብዙም ባንሆንም ግን ያንን የነበረውን እንቅስቃሴ በበላይነት የመሩበት ሆኖ ለድርጅቱም ደግሞ ከፍተኛ አስተዋጽኦ ያደረጉበት ሁናቴ ነበረ። ግን ሲመጡ እንደ ኢዙና አባል ሳይሆን በነበረው እንደ ድርጅት አባል ሆነው ተመልምለው የመጡት ጉዳቶች እንግዲህ ብዙዎቹ ያው ኢትዮጵያ መስዋዕትነትን ከፍለዋል። ብዙዎቹ ሬዲ አሁንም በሕይወት ያሉ ጥቂቶች ናቸው ማለት ይቻላል ያን ጊዜ ከመጡት እና በዛ ደረጃ ነው የነበረ አስተዋጽኦአቸው ለማለት ይችላል።
እሺ፣ አመሰግናለሁ። ይቅርታ አድርጉልኝ እጃችሁን ያወጣችሁ ወገኖቼ፣ አንድ ሌላ ጥያቄ ስላለኝ ነው። ይኸውም ከዚህ አሁን ሲናገሩ ትንሽ ስትራይክ ያደረገኝና አሁን በሀገራችን ወይም በተለይ በዲያስፖራው አካባቢ የምናያቸውን ችግሮች በወቅቱም በዛ ሰዓትም የነበሩ አይነት ሁኔታዎች ናቸው የገለጹልኝ። ይኸው ምንድን ነው በተለይ ስለ ትግል ሲነሳ ገና ጄኔሬሽን የሚጠይቅ ነው ቀስ ብለን የሚል አመለካከት በአንዳንድ ተማሪዎች ማህበር አካባቢ እንደነበረ ገልጸውልናል። አሁንም ደግሞ አሁን ባለንበት ሁኔታም እንደዚህ አይነት ነጸብራቆች ይታያሉ። በተለይ በዲሞክራሲ ስርዓት መገንባት ላይ በአሁኑ ሰዓት ካለው ከሀገራችን ተጨባጭ ሁኔታ ዲሞክራሲ ምንድን ነው ይሄ በቀስ በቀስ የሚመጣ ነው እና አሁን ያለውን መንግስት ቀስ እያለን አብረን ገብተን እየሰራን የዲሞክራሲ ተቋማትን ዛሬ አንድ ነገ አንድ እያለን መጨረሻ ላይ ህዝባዊ የሆነው ወገን ኦቨርቱክ ሊያደርግ ይችላል። በአንዴ በሀይል በጉልበት ያለውን መንግስት እናስወግድ ማለት ትክክል አይደለም ተብሎ አሁንም በዚህ በዲያስፖራ አካባቢ ብዙ ችግሮች አሉ። የምርጫ 97 አካባቢም የተነሱ ነገሮች ነበሩና እነዚህን አሁን የተነሱት አሁን የገለጽኳቸውና ያን ጊዜ ነበሩ። ያን ጊዜ እንኳን በፖለቲካ ውይይት አካባቢ እርሶ እንዳሉት ከፍተኛ ውይይቶች እንደሚደረጉ በጥናት ተደርጎ ያንን ጥናት በመመርኮስ ባሁኑ ሰዓት ግን እነዚህ አይነት ሁኔታዎች የሚነሱት ከምንድን ነው? እና እነዚህ ሁለት ነገሮች ተመሳሳይነት አላቸው ወይ? እኔ እንደተመለከትኩት እርሶ ምን ይላሉ?
እንግዲህ ምንድን ነው ያዘዘው ዘና ዛሬ አንድ ነገር ለማሳየት ምንድን ነው እንዳውጭ ለማለት ሰው ያን ጊዜ በዚህ በፖለቲካ መስክ የተሰማሩት ሁሉም ኃይሎች የረዳችሁትን ቢሆኑ ያልተስማሙትን ቢሆኑ በኢትዮጵያ ፖለቲካ ሁናቴ ላይ በተቻላቸው መጠን የተቻላቸውን ግንዛቤ ለማግኘት የጣሩ ኃይሎች ነበሩ። ይከታተላል የሀገራቸው ሁናቴ ያውቁታል። ጠላት ማን እንደሆነ ላይ አይደለም እንትናቸው ጥያቄያቸው። ለምሳሌ በዛ ጊዜ ያለው መንግስት ወዳጃችን ነው አይደለም የለም ያለው ተጨባጭ ሁኔታ ህዝብ ገና አልነቃም። አርሶ አደሩ ኃይለ ሥላሴን ያመልካል፣ ማሰው ኃይለ ሥላሴን ይሰግዳል እና ገና ነው ቀስ ብለን የሚል ነገር ነው እንጂ ያዘ ኃይለ ሥላሴ መንግስት ወይ ስርዓት ለህዝብ ይበጃል፣ ለህዝብ ይጠቅም ነው፣ እስቲ ጊዜ እንስጠው፣ እስቲ እንየው፣ እስቲ እንተባበረው፣ ቀስ ብለን እንደ አብረን እየሆንን እንመርደው ምናምን የሚል ነገር አቋም የነበራቸው አልነበሩም። የነበረ በተጨባጭ ሁኔታው እና የህዝቡን አመለካከት ለውጥ ላይ ችግር የነበራቸው ዛሬ የተለየ ነው። ዛሬ አሁን ባለፈው ያየሁት ሁሉ ወያኔ እንደወዳጅ ያዩአሉ፣ ወያኔ ምርጫ ውጤት ሲከበር ያዩአሉ። ከወያኔ ጋር ሄደን ተፈራርመን ተስማምተን ወያኔ እኛ 100 ወንበር አግኝተን እሱ 300 ወንበር አግኝተን አብረን እንትን እያልን አደብ ገዝቶ ጠባይ ይዞ በሚቀጥለው ደግሞ የከተማ ምርጫ እናሸንፈዋለን፣ 200 ወይም 250 ወንበር እናገኛለን። እንዲህ አይነት የተዘረተረተ ና የሆንናቸው ቅዝበቶች የገቡ ሀይሎች ነው ያየ ነው። ይህ ያየ ነው። ይህ ደግሞ ስፈታችን ነው። ሁላችን መቀበል ያለብን ማለት ያታሰብ ያታሰብ የሚቀበል ለን በተቃዋሚ ደረጃ እንሰረ በሚል ነው እንጂ እንደዚህ አይነት ነገር ያን ጊዜ ምንድነው ሀይለስልጣን ደሳይነቱ እነ ሀጎስ እነ አለም ሀብቱ ሌሎቹ ያሉት ምንድን ነው? በምንበትል ህዝቡ አልነቃም፣ ህዝቡ ገና ነው፣ አጣሉ ስላሴን ያከብራል። ስለዚህ ቀስ በቀስ ነው መሄድ ያለብን። አብዮት የምትሉት ነገር እናንተ የጀኔሬሽን የአንድ ትውልድ የመጪ ትውልድ ጉዳይ ነው ያሉ ይህን በጽሁፍ ያስቀመጡት እኮ እና ጠመንጃ ለመንከፍ አትቸኩሉ ያሉ ገና ነው ውጤት ላይ ናቸው ያሉት አሉ። አጭር ጉዞ የምትፈልጉት አጭር ጉዞ የሚል ነገርም አስከትለ ያወጡለት። ግን እንዳየ ነው የካቴት መጡ ትልቅ ብቱ ሲያወጣ ደግሞ ካለው ድንጋር እንዳልካቸው ሲመጣ ከእንዳልካቸው መኮንን ጋር ይሄ ነው የሚበቃው በቃ በዚህ ከዚህ በላይ ና ህዝቡ ገና ዝግጁ አለ እንዳልካቸው እንደግፍ ብለው ዘሎ ገቡ። እንዳልካቸው አልቆየም። ሰራተኛ አደመ አታምታገለ የሰራተኛ አድማ መታ እንዳልካቸው ሲከሽ ደግሞ ደርግ ሲመጣ ደግሞ ለደርግ ያው እንደሚታወቅ በህዝብ ድጋፍ ምስጥ ቀስ በቀስ እናካይ ከላይ ነው የሚያሉት። ምንድነው ይሄ የረቱን ሂደት ከባለስልጣን ጋር በመተባበር ማየት ማለት ነው። ልክ አሁን ተለጣፊ እንደምንላቸው ወይም ከወያኔ ጋር ገብረን ከወያኔ ጋር ተስማምተን ቀስ በቀስ ለውጥ እናምጣ እንደሚሉት ማለት ነው። ይሄ ደግሞ የት እንደሚያደርስ እንግዳ አየ ነው። ያን ጊዜ የደገፉት ራሳቸው ተጠቅመባቸው ተቃዋሚን ካስጠፋ በኋላ ደርግ ራሳቸውን አረዳቸው አበለ ይህንን አይተናል። እንግዲህ አሁን ደግሞ ከወያኔ ጋር እንዲህ እንዲህ ያሉትንም ወያኔ ማን እንደሆነ ደግሞ አሳያቸው። ካለፈው አለማር እያልን በገበል ውስጥ የገባንበት ሁናቴ ነው ጉዳዩ እንጂ ምንም የተለወጠ ነገር የለ። እንደዚህ መልኩ ይህ አይነት አማራጩ በፍጹም የማይሰራ ነው በኢትዮጵያ ሁናቴ። ምክንያቱም ስልጣን የያዙት በጉልበት የበላይነት የያዙት በምንም አይነት ነገር አደብ ገዝተው እስቲ ከተቃዋሚ ጋር የተወሰነ መግባባት እናድርግ እንግባባ እስቲ ስልጣንንም እንጋራ እንግዲ ስልጣን መጋራ ታ የሚፈለግ ያለ ከነሱ ጋር ስማማ የሚሉት ያገር ርቅ የለም የሚል ድጋፍ ምስታቸው ነገር ጋር መጨረሻውን አየናል። ሁላችንም አየን። ወይያን እንደመጣልኝ ይገን ምክንያት እንደገና አስተባብተው ኮይያን ያስተፍናንተ መጥተው ይችላል ይያሉ ሰማታው ሰላማዊ ምንም ህዝብን ተንጭቶታል እሱ ማድረጋው ህዝብን ከተንቱን ጋር እናሩ ከወያን ጋር እንደተራበር ይሄ ይሄ የወስተው አካል ነው እንጂ ጠላት አይደሉ ያሉት የት ናቸው አልሰራም ምክንያቱም እነዚህ ቡድኖችና እነዚህ አገዛዞች በመጀመሪያ ደረጃ የህዝብን መብት የሚያከብሩ ዴሞክራሲን የሚያከብሩ መቻቻልን የሚያምኑበት ሳይሆኑ መጥፎ ስርዓቶች ናቸው ሰውን መጨፍጨፍ ማስጎንበስ መግባባት ከፈለገ ተለጣፊ ከሆነ በኋላ የሚመቱ የሚያጠቁ ስለሆነ ይህን መንገድ የሚገፉ ሰዎችን የማይሰሩበት የማይሰራ አማራጭ የሚመርጡበት ስለሆነ እንግዲህ እኛ በዚህ ደረጃ ያየ ነው ስለሆነ አልሰራም እና በዚህ ነው እንግዲህ ካለፈው ተሞክሯችን አንዳንድ ጊዜ 35 ተሞክሮ ስንል እንደ ምን አይነት ነው እነዚህ ሰዎች ነው የሚቀርቡት እንደ እኛ እኮ 30 አልሰን እኮ ያለውን ተቀብለን ለውጥ ልናመጣ የምንችል ለህዝባችን ልንጠቀም የምንችል ለምን ነው እንዲህ የምንለው ያቆታል እኛ መጀመሪያ ትግል ላይ ወጣ ነው ለኢትዮጵያ ህዝብ ለውጥ ማምጣት እንችላለን የኢትዮጵያ ህዝብ ካለበት መከራ ከደረሰበት ውድቀት የተሻለ እንትናወጥ ኢትዮጵያ ደግሞ ከደረሰባት ውርደት እናወጣታለን ትልቅ ሀገር እናደርጋታል ይገባታል ትልቅ ሀገር መሆን አርአያ መሆን ምችልናት ወላጆቻችን የድሮ ኢትዮጵያን ይችን ሀገር ነጻ አርገው ጠብቀው ክብር ሰጥተዋታል እና በዚያ መሰረት ክብር ያላት ሀገር መሆን ትልቅ ሀገር መሆን አለባት እንግዲህ ወያኔ አባ ኢትዮጵያ ነው የሚፈልጉ ትልቅ ኢትዮጵያ ይፈልጉ ብሎ ይከሰራል እኛ ግን እንፈልጋለን አዎ ብለን እንከራከርበት ይህንን ለመፈለግ ነው ይህን ማለት ካልቻለን ከማንኛውም ጨቋኝ ጋር የተገነደስም ያን የተልፈሰፈስም የራሳችንን የግል ጥቅም ለመጠበቅ ከሆነ እኛ ስራውም እንቆዩ ደርግ እኮ እኛ ልሾነን እና ህዝብ ድርጅት ጥፈት ሄድ ያደረገን እኮ ፈክሮ ነበር እንጂ ነው ያለው አሁን ምድረ ተለጣፊ ተልካሻ ተለጣፊ ወያነጋ ከመጎንደስም ከመደበረ ወደ እኛ መለስ ዜናዊ አግኝቶት ገና አብረን እንስራ የተወሰኑ ሚኒስትሮች ስጠርና አብረን እንሰራለን ብሎ ሰጥቶን አጎንብሰን ህዝብ እየጨፈጨፍልክ እንደ ወያኔ ጋር አብረ እያጨፈረ መቀጠል እንጂ ነው ወይም ቢሉ ያልመለኝ ስለሆነ ይህን ነገሮች መገንዘብ ያስፈልጋል። ከወያኔ ጋር ተስማምቶ ወደፊት ለመሄድ የሚፈልግ ኃይል ካለ የኢትዮጵያ ህዝብ ወዳጅ ሲሆን የኢትዮጵያ ህዝብ ጠላት ነው። ምክንያቱም ወያኔ የኢትዮጵያ ህዝብ ጠላት ነው። በዚህ ለስርኮ የሚገርም ካለ እንከራከር። ምክንያቱም ያለቀለት ታሪክ ላይ ነው የሚያወራው ማለት ነው። የኢትዮጵያ ጠላት አይደለም የመለስ አገዛዝ ምን ካለ እንግዲህ ከኢትዮጵያ ህዝብ ጋር ክርክር ይቅጠል። ከኔ ጋር አይደለም፣ ከኢህአፓም ጋር አይደለም። ይህም በዚህ ነው ማለት ላለት አንፈልገ።
እሺ፣ አመሰግናለሁ። አርነት ማይኩን ያዘው። አርነት ማይክ አይሰማም፣ ፕሊስ ማይክን ያዘው እንደገና።
እሺ፣ ከዛ በጣም ማይኩን ሚውት አድርገው ነው አሁን ፓውን ይሰማል። ኦኬ፣ በጣም ይቅርታ። አቶ ያሱ እናመሰግናለን። በመጀመሪያ እንኳን ለ35ኛው የምስረታ በዓል በሰላም አደረሰው። ምናልባት እንግዲህ ጊዜ ላለመፍጨት አንድ ሶስት ጥያቄዎች ናቸው ያሉኝ፣ ግን ተከታታይ ናቸው። አንድ፣ በዛ ኩሩ በሆነ ሰልፍ ለስ በነበረ ትውልድ ውስጥ የትውልዱ ታሪክ ሲነሳ ስማቸው ደግሞ ከመሀል የሚጠቀሱ ሰዎች አሉ። እርስዎ የሚያውቁትን ያህል ስለ እሸቱ ጮሌ በዛ ጊዜ ስለነበረው እንቅስቃሴ ቢነግሩን ቤት ውስጥ ደግሞ በተደጋጋሚ የሚጠየቅ አንድ ጥያቄ አለ። ኃይሌ ፊዳ ከኢህአፓ ጋር ምን አይነት ግንኙነት ነበረው? ከመኢሶን ባሻገር በግሉ ከኢህአፓ ጋር ይገናኝ ነበረ ይባላል እና ስለ እሱም የሚያውቁትን ያህል። ከዛ ሶስተኛው ጥያቄ ግን የዛሬውንም ትግል ስለሚመለከት ከልምዶ ቢያካፍሉን ብዬ ነው። አንዱ ጓዶች የሌሎችን ስም አሳልፈው ላለመስጠት ራሳቸውን መስዋዕት ሲያደርጉ፣ ሲገረፉ፣ ሲገደሉ፣ በሌላ በኩል ደግሞ ከመንጋው እየወጡ ጓዶችን ሲያስጨፈጭፉ የነበሩ ከደርግ ጋር ወግኖ በክህደት ድርጅቱን ሲያስመቱ የነበሩ ነበሩ። ዛሬም ድረስ ይሄ ክህደት ተከትሎናል። አንድ ሁለት እያለን 35 የደረስነው ያለ ምክንያት አይደለም እና ከእርሶ ልምድ የዛሬውን ትውልድ እንዲማር በዛሬውን ትግላችን አንድ ትምህርት እንድናገኝበት ከትግል እየወጡ ወደ ጠላት ጎራ እየተቀላቀሉ የድርጅትን ሚስጥር የድርጅትን ሰዎች አሳልፈው እየሰጡ ትግልን እያሽመደመዱ ያሉ ሰዎች በዚሁ ስራቸው ቀጥለዋል ቢለዋወጡም፣ ለዚህ ምን መፍትሄ ያለው? የኢትዮጵያ ሕዝብ የድል ባለቤት ለመሆን የስልጣን ባለቤት ለመሆን ይህንን የክህደት ስራስ እንዴት አድርጎ ሊያቆመው ይችላል? እና ከተሞክሮ ስላደረሱት ጉዳትና መቆሚያ ምንድን ነው የሚለውን እንዲመልሱልን ነው። እግዚአብሔር ይስጥልን። ስላደረጉትም ስለከፈሉትም መስዋዕትነት ሁሉ ለኢትዮጵያ አምላክ ይርዳው። እግዚአብሔር ይስጥልን።
እሺ፣ አመሰግናለሁ ስለ ጥያቄው። ይሄ ክደቱ ነገር እንጃ እንግዲህ አስቸጋሪ ነው። ምንድን ነው እኛ በድርጅት ሂደታችን ያሁሉ መስዋዕትነት ተከፍሏል። ብዙ ጓዶች ታሪካዊ በሆነ አርአያ በሆነ መሰረት ሌሎችን አሳልፈው ላለመስጠት መስዋዕትነት ሆነዋል። እነ ተስፋዬ ደረሳ ያሉ ራሳቸውን ከፎቅ ከወረወሩ የድርጅት ሚስጥር አሳልፈው ሲደበደቡ፣ ሲሰቃዩ በእለት የራሳቸውን የማይቆጣጠሩበት ሁናቴ አሳልፈው እንዳይሰጡ ብለው ራሳቸውን የገደሉ አሉ። ስንቶቹ ሳናይድ መርዝ ውጠው የሞቱ ጓዶቻችን አሉ። ሌሎቹ ደግሞ ስቃይ ለበዛባቸው ያላቸውን መርዝ ሰጠው፣ እነሱ ግን ስቃይ የተቀበሉ የተሰዉ አሉ። የሀባ ታሪክ በጣም በከፍተኛ ደረጃ በስፋት ተጽፎ ለብዙ አርአያ የሚሆን ለብዙዎች ደግሞ እንደው አኩሪ የሚሆን እና ትምህርታዊ የሚሆን ታሪክ አለ። በመስዋዕትነት ደረጃ በጣም በጣም ሰፊ ታሪክ ይህ በዛ ልክ ደግሞ ባይሆንም የደከሙ ጓዶቻቸውን አሳልፈው ይሰጡ የከዱ ድርጅቱ ቀውጢ ጊዜ ሲገባ ጥለውት የጠፉ የተሽመደመዱ ብዙዎች አሉ። መስዋዕትነት እንደከፈሉት የድርጅቱን ታሪክ እንዳስከበሩት የኢትዮጵያን ታሪክ እንደጠበቁት ለህዝባቸው የገቡትን ቃል ኪዳን እንደጠበቁት ብዙ አይደሉም፣ በጣም ጥቂት ናቸው። ከዛ ሲወዳደሩ ግን አሉ፣ እንደዛ አይነት አሉ። ድርጅቱን ጥለው ኃይለኛ ያልሆነ እጃቸውን የሰጡ ለደርግ ያገለገሉ ጓዶቻቸውን ያጋለጡ ያስመቱ ታሪክ ያበላሹ መጥፎ ስም የያዙ አሉ። ከዛ አልፎ ለወያኔ ያገለግሉ አሉ። አሁን እኮ ብናይ እኮ በወያኔ በሚኒስቴርነት ደረጃ በተለጣፊነት ደረጃ ተጎንብሰውና ታሪካቸውን አበላሽተውና ያን ሁሉ ጓዶቻቸውን የህዝብን ቃል ኪዳን ትተው የተሰለፈ አሉ። ከነ ገነት ዘውዴ ጀምሮ ከነ ግርማ ብሩ ይዘ ከማዕድ ናቸው ሲጠቀሱ። ለነገሩ ማዲሱ ለገሰ ነው አንድ ጊዜ ኢህአፓ ነበር። እንግዲህ ኢህአፓ ትልቅ የህዝብ እንቅስቃሴ ትልቅ የህዝብ ወርፍ ስለሆነ ጎርፍ ደግሞ እንግዲህ አንዳንዴ ጥሩውን ነገርን ቆሻሻውንም ይዞ ሰው የሚጓዝ ቆሻሾች ነበሩ። በድርጅቱ የመጡ በዛ በህዝብ ማዕበል እንቅስቃሴ ማዕበል የመጡ ቆሻሾች በኋላ ያው ቆሻሻነታቸው አሸንፏቸው ወደ ጠላት ሄዱና ከጠላት ጋር የተሰለፉ አንዴ ከደርግ ጋር በኋላም ከወያኔ ሄዱ ያሉ እና ለእነዚህ ብዙ እንትን ማለት አንችልም። ምንድነው ሁልጊዜ ድርጅትን የሚያጠናክረው ጽናት፣ ድርጅትን የሚያጠናክረው አቋም ማወቅ፣ የሚያሰባስባቸውን ሰዎች አጠናክሮ ይዞ ለመሄድ መቻል ነው። እንደታየው አሁን በነበረው እንቅስቃሴ ከህብረቱ እንደነ በየነ እና እንደ መራራ አይነት ከመቶ ሸብረክ ብለው ወያኔ ጋር ተጎንብሰው ተለጥፈዋል። ከቅንጅቱ ደግሞ እነ ልደቱ እነምን ለሁሉ ሸብረክ ብሎ ሄደው ክደው ህዝቡን ክደው ያለ ወያኔ አድረው ጉዳት እያደረሱና ጉያሬን አገልግለው የተቆሙ ናቸው። አሁንም ደግሞ በብዙ በሰፊ ደረስና በሚሊዮን እየሄዱ ወያኔ ጥቅም ይሰጠን መሬት ይመራናል ብለው የሚሄዱ ንግድና ብርድ ፈቃድ ይሰጠን ነው ብለው የሚሄዱ ከትንሽ እስከ ትልቁ ለዚህ ያለው ጸረ ኢትዮጵያ አገዛዝ የሚሰግዱና የሚያገለግሉ ሰዎች አሉ። እነዚህም ምንድን ነው ማድረግ ያለብን? ወይምበክ አንደኛ የድርጅቶችን አቋምና ድርጅቶችን ይዘትና ማመመት ማጠናከር ያስፈልጋል። መጀመሪያ ንጹህ የሆነ ህዝባዊ ድርጅቶች እንዲኖሩ ማድረግ፣ ታሪካቸው ያልተበላሸ ወንጀለኛ የሚሰበሰብበት ድርጅት ሳይሆን ወገቡ ድንገት ትንሽ ሳይጀምር ሸብረት የማይና ጎበጥ የማይል እንዲሆን በማድረግ፣ ሁለተኛ ደግሞ ከርተው ወይም ተልፈስፍሰው ከህዝብ ጠላት ጋር የሚሰመፉት ደግሞ ህብረተሰቡ መነጠል መቻል አለበት። ማዕቀብ እኮ ተብሎ ነበር ከዚህ በፊት ማዕቀብ ማድረግ መለየት መነጠሉ ያስፈልጋል። እንዴ ትላንት ሄዱና ሄደው ከስርዓት መግቢያ ጋር ሸራተን ቁጭ ብለው ወይም እየጠጡ የደመ ሲመጡና ማክሰኞ ደግሞ ተመልሰው ዋሽንግተን ከተቃዋሚ ጋር ዋና ተቃዋሚ የሚሆኑ እንዲህ አይነት ነገር ሊኖር አይችልም። ትላንት ሄደው ከመለስ ጋር መለስ በሰጣቸው ማህበር ተዘራጅተን ብለው ዋሽንግተን ወይ ፓሪስ ወይ ቦን ወይ ፍራንክፈርት ተሰብስበው ሄደው ከኤምባሲ ለምነው መሬት ተመርተው እዛ ህንፃ ጀምረው እንደገና መጥተው ደግሞ ተቃዋሚ ነን ሲሉ ደግሞ እንዴት ነው የሚሄደው ማለት ያስፈልጋል። ግልጽና ጥርት ያለ ጸረ ወያኔ አቋም እንዲኖር ማድረግ ያስፈልጋል። አበዛ ከሀዲዎች ይርመሰመሳሉ። በአንዳንድ አርበኛ ማይበፍስ የማይለይበት ሁኔታ ከፈጠርንማ ወደፊት ለቤት ያስቸግረናልና እዛ ላይ ጥርት ያለ ጠንከር ያለ አቋም ያስፈልጋል። ባንዳ ተለይ ከድሮ ፈይ ተለይ በምኩተ አባቶቻችን እናቶቻችን ባንዳ ተለይ ከሀዲ ተለይ ወያኔ አስቃላጡም የወያኔ አሽከር ከእኛ ተለይ ማንሆን ከሆነ ይሄ ደግሞ ማክረር ከመሰለ የሚሰራ አይደለም። መለየት ያስፈልጋል፣ መለየት ያስፈልጋል። ይሄ ጥላቻ አይደለ፣ ማክረር አይደለ፣ ግልጽ ያለ አቋም ነው። ይህም የምንነሳበት ምንድነው? የመለስ ቡድን የመለስ አገዛዝ የኢትዮጵያ ጠላት ነው። እዚህ ላይ ምንም ክርክር እንዳያስፈልገስ ይበለም የመለስ አገዛዝ ልንግባበር ምንችል ነው፣ የመፍትሄው አካል ነው፣ ወዳጃችን ነው። ጠላት አትበሩ፣ ጠላት እያላችን ሀገር የምታጠፉ የሚል ከሆነ እኔ በበኩሌ ይደም እስከማስበው የኔም ድርጅት በዚህ የሚስማማ አይመስለኝም። ጠላትማ ወዳጅ ያለው እየጠለብን ከጠላት ጋር የሚከታተል እንትን የሚለውን ነው አቁም አቋሙን ላይ ወይ ከዚህ ጋር ነው ወይ ከጠላት ጋር ነው ብሎ መባል አለበት እንጂ እየተሰበሰበ ኤምባሲ እየገባ ከኤምባሲ ላይ እየበለቀ እየተጫወተ እንትን እያለ መበለ መሄደዛ መሬት እየተመራ መሬት ቤት እየሰራ ይመጣና እዚህ ደግሞ አይ እንደው እኮ መስመስ ብለን ሚሊዮኔም ከነሱ ጋር እናክብር ምን አለ ሚሊዮኔም እኮ ሀገራችን ነው የወያኔ ምን እንደዚህ ሚል ተሰፈሰውም በደንብ መለየት ያስፈልጋል። በዚህ ጊዜ ደርግ ይሻል ነበር፣ አስገባም ግልጽ ያላጣም ነበር። እነዚህ ብልጦና ያድረ እያስተናገዱ ነው ነገር የሚያመጡት እና በዚህ ላይ መልፈስፈስ አያስፈልግም እና በደንብ ግልጽ ያላጣም ያስፈልጋል፣ መለየት ያስፈልጋል። እንግዲህ እንደዚህ ከሆነ እነዚህ ከሀዲዎቹን እንትን በደንብ መቋቋም እንችልበት ነገር እንችላለን የሚል የራሴ ግል አስተሳሰብ አለኝ። ዋናው እንግዲህ ዶክተር እሸቱ ጨለታ ዶክተር እሸቱ ያው እንደምታውቁት የጭቁን እንትን ነው የህዝብ ወዳጅ እና ማለት ከዛ የመጣ ነው። እንደውም በዶክተር እሸቱ በደንብ ዩኒፎርም አድርጎ ለብሶ ምሮ አልጋ ስላልተገኘ ለዩኒቨርሲቲ አይገባም ተብሎ ሁሉ በድሮ ያኔ ዩኒፎርም መገዛት ነበረበት። ዩኒፎርም ሱፍ ማለት ነው። 120 ብር ነበረ ከማስተርስ ትክክል ከሆንኩ 120 ብር እንግዲህ 12ኛ ክፍል ጨርሰ ማትሪክ አልፎ 120 ብር ዩኒፎርም መግዛት በጣም ከባድ ነው በብዙ ቤተሰብ እና እንደውም አንዳንዶቹ ስራ ሰርተው ብለው ዩኒፎርም ገዝተው የሚገቡት ነገር በሱ በካኪ ስለመጣ አላስገባም ብለው ስለዚህ እኛ ይህን ነገር ላይ ስናምስ ካኪ ቦይስ የሚባለው የካኪ ልጆች የምንባል ሁሉ ከተወሰነ የመጣበት ነገር ደግሞ ምክንያቱ አለብስም ይህንን ዩኒፎርም ብለን ያው ዩኒፎርም እንግዲህ በትግላችን ያስቀረንበት እና ሱፍ አለብስም ካኪ እንለብሳለን ብለን ካኪ የለበስንበት ሁናቴ ነበር። እና እንትና ማነው እሸቱ ቶሌ መጀመሪያ የውዙ አባል ሆኖ
ማድረግ ምናምን ለብሎ ገና አልተሰማራንም ነበርም ክያቱም አብረን እንሰራ
ይችላል ለስማማ ይችላል ለኛው ወነሽታቸው የሚስራበረ ትንሽ ለዛው ፈንግሮ ዳታኝነት ያሳየንበት ነው እንጂ ቀደም ለምቀደማቸው የሚችልበት ሆናጀ ነበር እንላለን። ይሄ ነው እንግዲህ ጀራ እንትም
እሺ እና መሰግናለን። አሁን ማይኩ ለጃራ ለቃለው ጃራ
እስኪ ይሰማል ስለመሰማት እስኪ አንዳንድ አሳዩ። አክሽ ኤግዛርስትም አቶ ያሱ ተነስተልን እንደምናሉ። በእነት በጣም የረጅም ጊዜ ትግል ታሪክዎትና ዛሬ አዲሱ ጄኔሬሽን መማር የሚገባውን ቴክኖሎጂና አጋጣሚ በፈቀደለት ጊዜ እንቅልፍዎትን በፊት የወጣትነት ጊዜዎትን በኋላም ዓለማዊ ሕይወትዎትን እርግፍ አድርገው ትተው ለዚህ ለጭቁን በኢትዮጵያ ሕዝብ መስዋዕት በመክፈል ዛሬ ድረስ በጽናት በመታገልዎት እና አሁን እንኳን እንቅልፍና የረፍት ጊዜዎትን በመሰዋት ለማስተማር ለማሳወቅ ጊዜዎትን መስዋዕት በማድረግዎት ከፍተኛ ምስጋና አቀርባለሁ። እኔ ጥያቄ በእኔ በእድሜ ነው መጠየቅ ነው ያሰብኩት። ዛሬ እንደምናየው ኢህአፓ የሚሰጣቸው አናሊስት የሚሰጣቸው ትንታኔዎች ዛሬን ብቻ ሳይሆን ከዛሬ 35 ዓመት የተነሱ ጥያቄዎች ያለመመለሳቸው ኢህአፓ በራዩና በአላማው አሸናፊ ነው ብዬ አምናለሁ። በቅርቡም እንኳን በሚደረጉ ምርጫዎች የሰጠው ምክር በፍነተ ያደረገው ክስከሳር ሰው እንዳሉት ከዛም በኋላ አሁን በሶማሌ ጉዳይ ላይ ሀገራችን የገባችበትን አጣብቂኝ እንደገናም ከዛ በፊት ለ15 ዓመት ወያኔ ሲገባ ሁሉም የዘርና የጎጥ የፖለቲካ ድርጅት ይዞ ሲነሳ ኢህአፓ የሁሉንም ብሔር ያቀፈና ኢትዮጵያዊነት የያዘ ድርጅት ሆኖ መገኘቱ ይሄ ሁሉ ብሔራዊ አሸናፊነቱ ነው ብዬ አምናለሁ፣ እኮራለሁ። ይህ ሁሉ ተደምሮ ተግባራዊ ድልና የኢትዮጵያን ህዝብ የውጤቱ ባለቤት ለማድረግ ምን መደረግ አለበት ብለው ያምናሉ? ለውጤቱ በተግባራዊ ሁኔታ የኢትዮጵያ ህዝብ ኢህአፓ በራዕዩ በፕሮግራሙ በሚያንቀሳቀሳቸውና በሚተልማቸው ማኒፌስቶዎቹና የፖለቲካ ራዕዮቹ አሸናፊ ነው ብዬ ያምናለሁ። ይህ ሁኖ ያለ ተግባራዊ ሆኖ ይህ ትግል ግብን እንዲመጣ የኢትዮጵያ ህዝብ ምን ማድረግ አለበት? ኢህአፓ እና ኢህአፓ ባሎችስ ምን ማድረግ አለባቸው? የቀድሞ ያሁን የጋራ የሆነ ታሪካቸውን ለማመስ ምን መስራት ይጠበቅባቸዋል? እንዲሁም ህዝቡ ምን አይነት ድጋፍ ማድረግ አለበት? ወጣቱስ ምን ይጠበቅበታል? ወጣቱስ በሰፊ እንዲሳተፍ ምን መደረግ አለበት ብለው ያምናሉ? አመሰግናለሁ።
እኔም አመሰግናለሁ። በጣም ጥሩ ጥያቄ ነው የተጠየቀው። እንግዲህ እኛ በረጅሙ የትግል ሂደት ያናረገ ተባለ፣ በተከታታይ ግን ሀቅ ሆኖ ሊከሰት የቻለው እና ማንም ሀቀኛ ሰው ሊገነዘበው የሚችለው ምንድን ነው? ሀቅ ምንድን ነው? እኛ ኢትዮጵያን በተመለከተ በምንም አይነት ድርጅታችንን አስቀደምን እኛ ምን ጥቅም እናገኛለን፣ ስንት ሰው ይሾምልናል፣ ወይም ከባድ ከሆነ ስንት ገንዘብ እናገኛለን፣ ይህም ብናደርግ ማን ያቅፈናል፣ ማን ይደግፈናል፣ ማን ያሽቆጠቆጠናል፣ እናንትን ክብር ይሰጠናል ከሚል ተነስተን አናውቅ። ለዚህ ነው አንዳንድ ሰዎች ግትር ናቸው ይላሉ። ግትር ነው ነው ግትር ብልቱ ግትር ምንሆነ ጥያቄ ነው። በኢትዮጵያ ጥያቄ ነው። የኢትዮጵያን ጥቅም በሚሳረርበት ሁናቴ ላይ ግትረንን እንዲህ እንላለን፣ ከነዚህ ተባበሩ ወይም እነዚህ ስገዱ፣ እኛ እንሰጣቸዋለን ነገር እንዲ፣ የአባይ ድልድልን አፍርሱ እንዲ፣ ይህን አደርጉ እንዲ፣ ለሁሉ እንደዚህ ነው ያለው። እኛ ወይ አቅም ኖረን ወይ ትልቅ ሆነን ወይ ከነዚህ ሀይሎች ጋር የምንጋፈጥና የምንጋፋ ትልቅ ግን የኢትዮጵያ ጥቅም በሆነበት ኢትዮጵያ ሀገራችንን ይጎዳል በሚልበት አልተንበረከክንም። ከዛ ደግሞ እንሹማችሁ ሚኒስቴር እናርጋችሁ ከዚህ ከአሰቃቂ ኑሯችሁ እና ከመከራ ኑሯችሁ እናውጣችሁ እና ባለ ዶላር እናርጋችሁ ባንክ ከአካውንትን እንከፍትላችሁ እና ይህን ያህል ገንዘብ እናስቀምጣችሁ ስንባል እምቢ ነው ያልነው። እኛ እንደኛ እምቢ ያለው እስቲ ይከራከረን። ይህን ነው ምንደው ጊዜ እና እምቢ ብለናል። እኛ አንድ አርአያነት ለወጣቱ የምንሰጠው ሰው ለኢትዮጵያ ጥቅም ሲሉ ከረር ብሎ መቆም ይህ ሁኔታ መከራ መቀበል እንዴ በታያኑ ራድጌ እኮ ሲያስፈግን እኮ ነበር። እነዚህ ሳቢት አውሬ የሆኑ ህዝቦች ታንክና ስልጣኔን እና አውሮፕላን አንቀበል ብሎ በማጠጠግን ጋሻና ጦር ይዘው ሊዋጉ ሞከሩ እያለ የአሜሪካ ትልቁ ታይም የሚባለው መጽሔት ሲያስፈግን የነበረ ነው። ግን ምንድን ያደርጉት የኛ ገርሰቦች እውቀት የላቸው ስልጣኔ የሚባላት የራሳቸው እውቀት አላቸው፣ የሀገራቸው እውቀት አላቸው፣ የአስተዳደራቸው የኋላቸው እውቀት አላቸው። ግን ስልጣኔ ወይም የሞዴርን በሚባለ አይነት ወይም በዛ አይነት እንትን እውቀት ባይኖራቸውም፣ ከባድ መሳሪያ ባይኖራቸውም፣ ትላልቅ መሳሪያ ባይኖራቸውም፣ ያን አውሮፕላን ይዞ መሮጢስ ይዞ የመጣውን ታንክ ይዞ የመጣውን ጠላት ጠመንጃ ሞዘር መረባ ጠመንጃ ይዞ ወኔያቸውንና ጦርና ጋሻ ይዞ ተዋጉት። ይህ ነው የኢትዮጵያ እንግዲህ የኢትዮጵያ ቅርስ ማለት የጀግንነት ቅርስና አገራችን ለመጠበቅ ማን ለማንም አንበረክት የሚለው ቅርስ ነው። ይህንን ነው እንግዲህ ሀባ ይህንን ወርሶ ለማሳለፍ የሞከረው በሁሉ ቦታ ይሄንን ነው እንጂ የክህደት ቅርስና የክህደትና የባንዳነት እንትን በሚያስተላለፍ ከባዱም ያለውን ማገዛዝ ከደርግ ጀምሮ እየከበረን ራሳችን እየጠበቅን ተለጣፊ እየሆንን እያፈደፈድን እየተጎነበትን ምንም ችግር ነበረ። ምንም ችግር የለም። ለወያኔም ይቻላል እኮ እኔ አንዳንዶች ለወያኔ ሊሰግዱ የሚፈልጉ እነሱ ብቻ መስላቸው። እኛ ነገ ተነስተን ወያኔን ከእናንተ ጋር መስራት እንፈልጋለን ቦታ ስጡን ዘት ቦታ ስጡና ተገንብተን ኢትዮጵያ የምትባለው ነገር አብረን እናረዋያተለን እናጠፋታለን በምላቸው እኛ ከሁሉ በላይ ከእንትንም በላይ እኛን አስተዳድሮ ሊያስገደል ይችላል። ይህ የማይመስላቸው ካሉ ደግሞ ጅሎች ናቸው። ግን አንድ እምቢ ነው ያለው። እኛ የእምቢታ ባህል ያሳለፍነው ለምን ነው? የኢትዮጵያን ጥቅምና የኢትዮጵያን ዘላቂ እንትን አሳልፈን አንሰጥም፣ አለበዛማ እንዋረዳለን ብለን ነው እንጂ የግል ጥቅም ፈላጊ ብንሆን ሹመት ፈላጊ ሆን ወይ ታላላ ገብተን ከመለስ ዜናዊ ጋር እዛ ቁጭ ብለን ያው እየሰደበን ማለት ነው። እንግዲህ ባለጌ ነው እሱ መሳደቡ አይቀርም። አሁን በሚሰድባቸው እየተሰደብን ዙሪያቸው ወር ደመወዝ እየተቀበልን የአዝማሪ ቤት እየሄድን መኖር ብንፈልግ ምንም ከባድ ነገር ያለ ይሄን እምቢ ብለናል። ስለዚህ እኛ ከዚህ ወጣቱ እንዲማር እንፈልጋለን። የሀፓ ወጣት ደግሞ የሀፓ ወጣት በጊዜው ደግሞ የነበረው የሀፓ ወጣት የትግል የመስዋዕትነት የሀገር ፍቅር የጀግንነት የቆራጥነት አርአያ የሆነ ወጣት ነው። ማአት ታሪክ ነው ያለው። እኛ የአሁኑ ወጣት ይሄንን እንዲማር እንፈልጋለን። ተምሮ ያለም እየተባረም የመጣ ነው። ብዙ ፖለቲካ ድርጅቶች ሲያይ ሪሊ ይህን ያህል አርአያነት ያላቸውና ለተስፋፍነት እና ለዚህ ከፍተኛ ለከረረ ትግል የሚጋብዙ ድርጅቶች አይደሉም። ምክንያቱም ራሳቸው የተቃወሱ ናቸው። ይህን ያህል ጽናት የላቸውም። አንድ በዚህ ወደ መገድጃሉ፣ አንድ በዚህ ይታጠፋሉ፣ ይዘረጋሉ። አመራራቸው ትክክል አይደለም። ወጣቱ ምንድነው እየተካሄደ ያለው ብሎ ከትግል በሸበረክ ብሎ ቢያይ ራቅ ቢያይ ይገባኛል። ግን ወጣቱ ያን አላደረገም። ከ97 መቅጫ በፊትና ጀምሩ ከዛ በኋላ ያሳየው ሊሞትና ሊሰዋ ዝግጅ መሆኑን ያሳየ ሞቷል። ደግሞ ሞተ እኮ ማት ወጣት ህይወታቸውን እኮ ሰጡ። ማት ወጣት በየእስር ቤቱ ገብቶ እኮ መከራቸውን ያለው አሁን ታስረው ስቃይ እየደረሰባቸው ነው። ምንድ የሚያሳየው የትግል ዝግጁ መሆናቸውን። ግን ቀና አመራር፣ ትክክለኛ አመራር፣ ጽኖ አመራር እንደሚፈልጉ ነው። ስለዚህ ድክመቱ እንደገና ወደ ድርጅቱ ይመጣው። ስለዚህ እኛ ለወጣቶች የምናደርገው እንትን ለትግል እንዲነሱ አይደለም፣ ተነስተዋል። ስለዚህ ትግሉን አቅጣጫ ለመስጠት፣ ትግሉን ጽናት ለመስጠት፣ ትግሉን ደግሞ ቀጣይነት ለመስጠት ድርጅቶች ላይ እንመጣለን። ይህንን እናደርግላቸው። ወጣቶች ይህን ካዩ ይታገላሉ፣ ተስፋ ይኖራቸዋል፣ ወደፊት ሄዳል። እኛ እኮ ምንም ተስፋ ባልነበረበት ምንም አቅጣጫ ባልነበረበት እንደ ለህዝባችን መስዋዕት ሆነን ለውጥ እናመጣለን ብለን አላቅማችን አቅም በሌለን ምንም ሳንቲም የለን ጠመንጃ የለን ምን በሌለን እምነት ይዘን የተነሳ ነው። ይቻላል ብለን ነው እንግዲህ ያሁኑ ለመሸፈት ምን ለማድረግ ለማደራጀት ብለው የሞከረ ሁሉ ለውጥ ለማምጣት የተቻለውን በእምነትና በጽናት ነው። ይሄ እንዲኖር ያስፈልጋል። አሁን ምንድን ነው? ዝም ብሎ ትላንት በወንጀል የተሳተፈ ደርግ የነበረ ቀይ ሽብር የተሳተፈ ይመጣና አሁን ደግሞ እሱ የአብዮት መሪ ነኝ የለውጥ መሪ ነኝ ሲል ይህንን አይቀበለም። ይሆን አይችልማ። ወንጀል ፍርድ ቤት መቅረብ ያለበት ክፍል መድረክ ላይ ወንድ መጎገኘት የለበትም። እሱ ማነው እሱን ይከተለው? እኛም እኮ አይሆንም እንላለን። እና ወያኔ ወያኔ ማን ነው የሚከተለው? ማን ይከተላል? የሀገር አርሲ ሀይል ነው ከወያኔ ተልጣፊ። ማን ነው የሚከተላቸው? ማንም አይከተላቸው። ይህ ደግሞ ይህንን ትግልተው ሀገር ከተታችሁ ወደውጭ ሀገር ተሰደዱ ህይወታችን አድኑ። እንደዛ አይደለም። እንትኑ ወደፊት አቅጣጫ የሚታየው ምንድን ነው? ኢትዮጵያን ለማዳን ትግሎ ለወቴ ህይወቴን ለኢትዮጵያ ስጣለሁ ብለን እንታገል ብለው ጸንተው የሚሄዱ የሚታገሉ በአርያነታቸውና በመስዋዕትነታቸው ደግሞ ወጣቱም ሊያሰባስቡ የሚችሉ ሀይሎች ጋር እንዲሰባሰቡ ማድረግ ነው። ይህን አርያነት ካልሰጣቸው ወጣቶች አይረቡም። የዛሬው ወጣት ዝም ብሎ ነው ራሱን መሮ የሚፈልገው የሚል ዲስኮር ማድረግ አያስፈልግም። ወጣቱ የሚያታግለው ካለ አርያነት የሚሰጠው ካለ የኢትዮጵያ ወጣት ለሀገሩ እንደሚታገል በፊትም አሳይቷል። ተሰልፎ በየጊዜው በመሞት አሁንም በ97ቱ በምርጫው ጊዜ ያሁሉ ወጣት በመሞትና በመታገልና ወያኔ ለማጥፋት በመነሳት አሳይቷል። ይሄንን ላይት መሰረት ሆነም ልናሰባስባቸው ይገባል ነው ምለው።
እናመሰግናለን። የሚቀጥለውን ለበየዳ ጥያቄያችሁን ትንሽ አጠራጠር እና ፕሪሳይዝ ብታደርጉት እንግዳችንን ቶሎ ለማሰናበት ይረዳናል። አመሰግናለሁ።
ኦኬ፣ አሁን እንደገና መጣሁ። ቶያሱ ማዘር ወይንም ማሰለፈች በደንብ አድርጋ ነው ቅድም ያስቀመጠችው። አንተ አልነበርክም መሰለኝ። ኤኒዌይ አንዳንድ ጥያቄዎችን የምንጠይቀው አንደኛ ስህተቶች ካሉ ወደፊትም የሚታገሉት እንዲማሩ እኛም አስተካክለን ወደፊት ለመራመድ ነው። ሌላው ደግሞ በትግሉ ላይ የነበረውን ቆራጥነት የተነሳበትን ዓላማ ለመጠቆም ነው። ሌላው ለታሪክም ቢሆን እነዚህ ነገሮች ተቀርተውም ስለሚቀመጡ ሰዎች ሪፈር አድርገው ዲሞክራሲያዊ የሆነ ትግሉን ለማራመድ እንዲጠቅም ነው። የዚህ ዓላማ መድረክም ያ ነው። በቆራጥነት ያለፉት ወንድሞቻችንና እህቶቻችን በአጠቃላይ የዲሞክራሲ ትግል ወዴት ይጓዛል የሚለውን እንዲረዱ ነው። እና እኔም አሁን የምጠይቀው ትንሽ እንዲብራራልኝ የምጠይቀው አቶ እያሱ፣ በዛ ሰዓት አንተ አመራርም ነበርክ። ኢን 1968 እና 1969 በኢትዮጵያ አቆጣጠር ሪሊ 1968 መጨረሻ 69 መጀመሪያ ላይ በኢትዮጵያ አቆጣጠር ከአዲስ አበባ በታች ወይንም ሳውዘርን ኢትዮጵያን የሚቆጣጠረው ወይንም ደግሞ ይመራው የነበረው አካል ከሴንትራል ኮሚቴው አካል አንዱ ክፍሉ ታደሰ እንደሆነ አካል ነው። ምክንያቱም በከተማው ትጥቅ ትግል ላይ በጣም ይገፋ ነበረ። ኦልሞስት ሌላ አምቢሽን እንዳለው ኋላ ነው የተረዳሁት ያለው ይሄ ሰውዬ። እና በዛ ሰዓት ላይ ከሰራዊቱና ከተማ ውስጥ ካሉት ሳውዘርን ኢትዮጵያን ከአዲስ አበባና አዲስ አበባ በታች የነበሩትን እንዴት ነበረ ኮኦርዲኔሽኑ የነበረው? እሱስ አምቢሽን ነበረው? የብርሃነ መስቀልን ስናስብ የዚህም ወንድማችን ወይም ጓዳችን የነበረው ክፍሉ ታደሰን በምናስብበት ሰዓት እኔ በአእምሮ የሚያጠነጥነው ምንድን ነው? እሱ ሌላ አምቢሽን ነበረው፣ ሌላ ኩዴታ ሊያደርግ ወይም ድርጅት በድርጅት ላይ ሊመሰርት የከተማውን ትጥቅ ትግል ይገፋበት ነበረ ብዬ ነው። የገፋበት ምክንያት አንዱ ይሄ ነው ብዬ ጥርጣሬ ስላለኝ ነው ይህንን የምጠይቀው። ይህችን እዛች ሁኔታ ላይ ብዙዎቻችን የተወናበድን ነበርን። ሪሊ በአንድ ወገን ከደርግና ከሜሶን ከመሳሰሉ ጋር ጦርነት እናደርግ ነበር ከተማ ውስጥ። በሌላ በኩል ደግሞ all of the sudden ይሄ እንትኑ ምንድነው በእኛ መካከል ክፍፍል መጣ እንጂ የሚባል ስለሳችን መጠራጠር የመሳሰሉት ነገሮች ተፈጠሩ ያለው ከነሱም ጋር ውጊያ ነበር። በዚህ ቃል ወደ ቤተ መንግስት ነው የገቡት እና ብዙ ወንድሞቻችንና እህቶቻችን አጥተናል። ልጅታችን በዚህ ቃል የተመጣ በደርግ ብቻ ሳይሆን በእነሱም ጭምር ነው። እና እነዚህ ሁኔታዎች ስፔሻሊ 1968 መጨረሻና 69 አካባቢ ቀይ ሽብር ከመታወጁ በፊት ማን ነው ይመራ የነበረው በዛ ላይ ኮኔክሽን ነበራችሁ ወይ ከእናንተ በነበራችሁበት ሁኔታ ስፔሻሊ አዲስ አበባ ኢንተርዞን እና ከዛ በታች ከአዲስ አበባ በታች ያሉት ሀገር ለማለት ነው። ስላስረዘምኩት ይቅርታ። ቴንክ ዩ።
በልማድ እንኳን እንዳያችሁት በአራተኛ ፍሬምም በኋላ ኃላፊነትና ጥፋትን ስንገደድል ግለሰቦችን ኃላፊ እንዲሆኑ ጥፋቱን በእነሱ ላይ ቢሆን ግለሰቦች ላይ ወርውረን እኛ ነጻነን ማለት አንችልም እና በኮሚቴ ደረጃ መቆጣጠር ስላለብን ግለሰቦችንም ብለን በሚል የሁላችን ጥፋት ነው የማዕከላዊ ኮሚቴ ጥፋት ነው በሚል የማዕከላዊ ኮሚቴ ተፈቀዳት ነው እና ተስተናል ብለን እሱን የተቀበልንበት ሁናቴ ነው። ግን ወደ መጣ እንደሚታወቀው ለመጨረሻው ጓዶቻችን ብዙ የአመራር ጓዶች ከተማ ነበሩት የተሰዉበት የተወሰኑት ደግሞ ወደ ሜዳ ወደ አሽንዳ የመጡበት ሁናቴ በነበረበት ሁናቴ በአብዛኛው በሴንትራል ኮሚቴ ደረጃ ወይም በማዕከላዊ ኮሚቴ ደረጃ በከተማ የቆየ ክፍሉ ታደሰ የነበረበት ተለዋጭ አባል ሆነው ይሰሩ የነበሩ እነ ፍቅሬ ዘርጋው፣ ሳሙኤል አለማየሁ የነበሩበት እና እነሱ ጋር እንግዲህ እሱ አለመግባባት የገባበትን በዚህ የከተማውን ጉዳይ በጣም በከፍተኛ ደረጃ እኛም ከላይ ይሄ ነገር መቆም አለበት የሀይል ሚዛን ተለውጧል እና ጓዶቻችን እየተመቱብን ስለሆነ መቆም አለበት እያል እሱ ይሄ ነበረ። እንዳውም በመጨረሻ ወደ ሜዳም ወደ ጎንደር ይመስለኛል ሲመጣም ጠመንጃ ትጥቅ ይዞ እንደገና ለመመለስ እንትን ሲል እኛ እንግዲህ አሁንም ያለበት እና አንዳንድ በግድ አስፈላጊ የሆኑ ነገሮች ከሆኑ አትሊስት ለአንዳንድ ነገር ያስፈልጋሉ ብለን አንዳንድ ታዋቂ ላክንበት ትጥቆች የላክንበት ሁናቴ ነው እንጂ በፍጹም ይሄ ነገር ሀይል ቢዛን ተለውጠዋል። አሁን እኛ ይህን ነገር መሳብ ነው ያለብን ብለን ያለበት እና እሱ በራሱ በሚፈልገው መሰረት ገፍቶ እንትን ያለበት ነው። ይህን ይሳ አቅርበራል። እኛ ማለቴ ስንገመግም እኛ የከተማው ትጥቅ ግን የመከላከል እርምጃ ለሚደርስብን ግን ሰልፍ ዲፌንስ ራስ መከላከል እርምጃ ነው እንጂ በከተማው ወይም በከተማ ትጥቃዊ እንቅስቃሴ ወይም ኢንሰረክሽን ወይም የህዝብ መነሳሳት ትጥቃዊ መሰረት አድርገን ስልጣን ይዛለን የሚል አቋምና ስትራቴጂ እቅድ አልነበረን ወይም ውሳኔ አልነበረን። ቢኖረን እኮ ተስማምተን ቢኖረ ምንም ችግር አልነበረው። በገጠር የነበሩትን ጓዶቻችንን በገጠር የነበረውን ትጥቃችንን ሁሉ አግብተን አዲስ አበባ እና ዋና ከተማ እሱ እንደወጡት አግብተን ያንን ኢንሰሬክሽን ወይም የህዝብ መነሳሳት በጥጥቅ በታጀ መንገድ አድርገን እንሞክር ነበረ። ግን ይሄ አቋማችን አልነበረም። እሱ በአቋማችን ነው ያለበትና ያንን ያለበት አልነበረም። ግን እንግዲህ የፌዴራል መንግስት በአመጠን ምናምን የሚል አንዳንድ ነገሮች የተወረወሩበት ሁኔታ እና በሽፍንስም ግን የአቋም የተገፋበት ስለነበረ ይሄ በፊሱም ላይሆን ድርጅታችን ጎድቷል ብለን እሱንም እንግዲህ በሂስ የምናቀርበት ጉዳይ የምንወቅስበት ስንትን ነበረ። ግን እንደዚህ ወቅሰን ደግሞ በግለሰብ ላይ ወርውረን እኛ ያለንበትን ማለት ደግሞ ትክክል አይደለም። አመራር ለመሆናችን መጠን ኮሚቴን ለመሆናችን መጠን ለመጣው መቀበል አለብን ብለን የጠቅላላ ማዕከላዊ ኮሚቴ የሚስ ጥፋት የሚስ ስህተት ኃላፊ ነው ድክመታችን ነው ብለን እንግዲህ የነበረው በሰባ ሁለቱ ፕሌንም የተቀበልነው ነገር ነው። ይህ ከተባበር በኋላ እሱ ከማፈላ ኮሚቴ አላስወገድነውም። ምክንያቱም ግለሰብ ላይ በቀል የምንወስድ ግለሰብን አሳልፈን መስጠተኛ ኃላፊ አይደለንም። አልበው ጥፋተኛ የምንል ይመስልበታል ስላለ ራሱም ላይ በኮሚቴ እንዲቀጥል ያደረግ ነበር ነው። እሱ በኮሚቴ ቀጥሎ ያው በእኛ ግምት በእኛ ግምዳሜ እና በእኛ እምነት ድርጅታችንን ለመበተን ከፍተኛ ሚና ተጫውቶ በኢህአፓ ላይ ይህ ነው የሚያዳል ጉዳት ያደረሰ እርምጃ የወሰደ ነው ብለን እናምናለን። እስካሁን በበኩል ያምናለን። ዋናው ጥያቄ ግን ብዙ ችግር አላመጣም ወይ? ሌላ አጀንዳ ነበር ወይ? በእኔ እምነት በአጀንዳ ደረጃ በከተማዎች የሚደረጉ እንትኖች አንዳንድ መልኮ ሲያደርግ መወስደው እንትን አለ ብሎ ያመነ ይመስለኛል። ግን ለዚህ ደግሞ ምን ተስላለሆነ ጠቅላላ ድርጅቱ ለዚህ አይነት እምነት ለዚህ አይነት አቅጣጫ ለዚህ አይነት ትግል የተቃኘበት ማደሰለን ራሱን የሚያሸንፍ እግድ ነበር የነበረው። ጠቅላላ ካልተሰባሰበ ጠቅላላ አምኖ በዚያ ላይ ባሌዳ የሚወስድ ነገር አልነበረም። ስለዚህ ጉዳት ሊያደርስበት የሚችል ሁለተኛ ቀይ ሽብር ተካሄዱ በሀገራችን በብዙ ቦታ ተመቶ በገጠርና በከተማ መሀል ግንኙነት ሁሉ ከባድ በሆነበት ብዙ ቦታ እኛ መዋቅር በተበታተሰበት እንደ ተቀናጀና በደንብ ድሮ እንደምንሰራ በምንሰራበት ሁኔታ ያለበት። ስለዚህ አንድ በከተማ ያለው ሰው በፈለገ ቢሰራ ከሌሎቹ ጋር ሳይገናኝ የሚሰራበት ሁኔታና የተዘባረቀ አንዳንድ ነገሮች የሚመጣበት ሁኔታ ስህተቶች የሚፈጠሩበት ሁኔታ ስለተፈጠረ አንዳንድ ችግሮች እንግዲህ ደረሱብን መሆኑ ግልጽ ነው። እና እነዚህ እንግዲህ ወደፊት ግለሰቡ ለራሱ የሚያመቸው መንገድ የራሱን ናት እናንትን አመቻቸው የጣፎ ታሪክ አለ። ድርጅቱ ደግሞ እንግዲህ ይህንንም ሌሎችንም ነገሮች በተመለከተ በደንብ ታሪኩን በሚጽፍበት ጊዜ ደግሞ ያን ጊዜ በደንብ ሀቁን የምናውቀው ነገር ይሆናል። ግን ስህተቶች ነበሩ በዛ ጊዜ ልናረባቸው እና ለጊዜ ልንቆጣጠራቸው የምንችልበት ሁኔታ በነበረ ሁኔታ በደረሰብን ችግር ሆነ የደረሰብን ምት በአመራሩ መበታተን የተነሳ አልቻልንም ነበር ብዬ ነው ማለት የምፈልገው።
እሺ፣ እናመሰግናለን። አሁን ማይኩን ለአርነት ለክና መልሼ አንድ ነገር ክሊር ለማድረግ ማይኩን ይዛለው። አርነት ማይኩን አርነት ማይኩን ያዘው።
እሺ፣ ሶሪ ዛሬ ማይክ ጤነኛ አይመስለኝም። ይቅርታ አስቻለው፣ አቶ ያሱን ይቅርታ። አንድ ማሳሰቢያ ለመስጠት ነው። ይሄ ዛሬ ያደረግነው ውይይት ሁል ጊዜም እንደምናደርገው አርካይቭ ሆኖ www.asimba.org ላይ ሎድ ይደረጋል። ያመለጣችሁ ነገር ካለ ወደኋላ ለመስማት ትችላላችሁ። ከዚህ በፊትም አቶ ያሱ አለማየሁ እናንተ ጥያቄያችሁ እስኪያልቅ ድረስ እኔ ያለሁኝ ብለው ኦልሞስት ሌሊቱን ሙሉ ብዙ ጥያቄዎች መልሰዋል። እነዚያው ጥያቄዎች በተደጋጋሚ ስክሪኑ ላይ ይጻፋሉ። በእርግጥ ለማወቅ ከሆነ አሁንም ያ ኦዲዮ አርካይቭ www.asimba.org ላይ አለ። ከዛ በተረፈ የዲሞክራሲ አቀጽ ከአንድ ጀምሮ እስከ 1973 ድረስ የነበረው በሙሉ አለ። ከዛ በተረፈ ቤቱ ውስጥ የተቻለንን ያህል ትዕግስተኞች ለመሆን እንሞክራለን። የቤቱንም ውይይት ጤናማ በሆነ መንገድ እንዲሄድ ስንል ብዙ ጥረት እናደርጋለን። ፕሮቮክ ለማድረግ የምታስቡ ወንድሞች እህቶችም አላችሁ ይመስላል። ጥሩ አይደለም። ኢህአፓ ደግሞ ይሄ 35 ዓመት አብሮት የኖረ ነገር ነው። በዚህ ምንም የሚበገር ነገር የለም እና እንዲሁ ከንቱ ልፋት ነው። ከዛ በተረፈ እኛ በኢትዮጵያውያን መካከል ይህ የኢትዮጵያ ታሪክ ነው ብለን ስንወያይ ካለፈው ጥፋታችን፣ ካለፈው ጀግንነት፣ ከዛ ትውልድም ሰልፍለስነት ያ ትውልድም ከከፈለው መስዋዕትነት ይህ ትውልድ ተምሮ ይቺ ሀገር ሁል ጊዜ ደም የሚፈስባት ሀገር አትሆንም ከሚል ነው እንጂ አንድን ድርጅት ወይም ሁለትን ድርጅት አሴስ ለማድረግ ወይም ለመገምገምም አይደለም እዚህ ቁጭ ያልነው። ዛሬ ከፊታችን የፈጠጠ የገጠጠ የሁላችንም የሆነ የኢህአፓም የቅንጅትም የህብረትም የሁሉም ኢትዮጵያዊ የሆነ ትልቅ ችግር ስላለ ያንን ትልቅ ፒክቸር እንድናይ አደራ ነው የምለው። እና ቴክስቱ ላይ የምትጽፉትን ነገር ከዚህ አንጻር ከኢትዮጵያ አንጻር አድርጋችሁ ህይወት። ከዛ በተረፈ መልካም ውይይት። ስለ ጊዜያችሁ አመሰግናለሁ። ታንኪዩ አስቻለሁ።
እሺ አመሰግናለሁ አርነት እኔም በዚህ ላይ ነበር በተለይ አንዳንዶቻችን ሀቅ ያልሆኑ ነገሮች እንግዲህ ለመማር ለማወቅ ስከሆነ ድረስ ምን እናገራቸውም ነገሮች ሀቅን ያዘሉ መሆን አለባቸው ምንጽፋቸው አለበለዚያም ጥያቄም ከሆነ በጥያቄ ደረጃ ለሎቻችሁ እዛው መመላለስ የምትችሉ መሰለኝ ከማባረሩም አንዳንዶቹ መጠየቅ ጥሩ ነው መመለስ ለጥያቄያቸው ወይንም ደግሞ ጥያቄያቸውን እንደገና ሪፍሬዝ እንዲያረጉ ቢሆን ጥሩ ነው ሌላ አንድ ወንድሜ በተለይ ትንሽ የነካኝ ፋክት እንዲመስል ማለትም ትክክለኛ ቃል እንዲመስል ኢሃፓ የከኢሃፓ ልሳን ጠቅሶ የተናገረ ጻፈዋል ወገን ትግስቱ ነው መሰለኝ ኢሃፓ በ1978 ዓመተ ምህረት በዲሞክራሲያ ላይ የኤርትራ ህዝብ እንደኛ እንዲጨፈጭ ከኛ ጋር አብሮ እንዲጨፈጭ ስለማንፈልግ የመገንጠል መብቱን እንቀሰቀስለታለን እንድገነጠል ብሎ ጽፏል ይሄ እዛ ጽሁፍ ላይ ያለ ነው ብላል ወንድሜ አሁንም ቅድም በቴክስት እንዳልኩ እንደገና ሄደ እናደርገው መልካም ይመስለኛል መረዳትም ከፈለክ እኔ ልረዳ ይችላልው ኤግዛክትሊ ከተከስከው አንድ ሁለት ፓራግራፎች ትንንሾች ላንብብ መገንጠል የሚለው ከኤርትራ ጥያቄ ጋራት ተከጥላ ሆኖ እየመጣ ሰፋ ያለው የኢትዮጵያ ህዝብ የኤርትራን ጥያቄ ከጭፍን ስሜት ነጻ ሆኖ በጽሞና እንዳይመለከተውና እንዳያውቀው ማስፈራሪያ ሆነበት መፍትሄውም ላይ ተባባሪ እንዳይሆን አይነጥላ ሆኖ ቆይቷል በፋሽስታዊ መንግስት የሚጨፈጨፈው የኢትዮጵያ ህዝብ ወገኑ በሆነው እንደሱ በዚያው በፋሽስታዊ መንግስት በሚጨፈጨፍ የኤርትራ ህዝብ ላይ መዝመቱ የታሪክ ምጸት ሆኖ እንዳይቀር አንዱ የሌላው ብሶት ተሰምቶት አንተ ትብስ ተባብለው ሁለቱንም ወገኖች ለሚያስተሳስራቸው የጋራ ጥቅም የትግል አጋሮች እንዲሆኑ ጋሬጣ ሆኖ የሚገረግራቸውን በኮቴሽን ውስጥ ይገባል ተገንጥሎ ነጻ መንግስት ማቋቋም የሚለውን አቋም ማሸጋሸግ ይጠይቃል ነው የሚለው እንጂ ኮቱን ዘጋዋለሁ ወደመጨረሻ ላይ እንደዛ ነው እንጂ የሚለው እንቀሰቅስለታለን አይልምና ፋክትህን አስተካክለህ ብትቀርብ ለማስተማርም ለመማርም ያመቻል ላለው እና አንዳንድ ጊዜ ጥሩ አይሆንም ባኮ ማይኩን ያዘው
እኔ ያያያቸው ፕሮፋሲል ያላቸዋቸው ጥያቄዎች ምናምን ካሉ አብዛኛው ጥያቄ ስለ ድርጅቱ የሚጠየቁ ጥያቄዎች መመለስ የሚቻል ይመስላል አሁን ለምሳሌ አንተ መልሳለታል እኔ በዚህ በኤርትራ ጥያቄ ላይ እኛ በኤርትራ ጥያቄ ላይ ወሰድ ነው አቋም ከመጀመሪያ ጀምሮ ሰላማዊና ዴሞክራሲያዊ በሆነ መንገድ መፍትሄ ይሰጠው ነው ያለው ኢህአፓ አልፈጠረም የኤርትራን ጥያቄ ኢህአፓ እኮ የኤርትራን ጥያቄ ወረሰ ማነው የኤርትራን ጥያቄ እና የኤርትራን ችግር የፈጠረ ኢህአፓ ነው እንዴ ይህ እኮ ተፈጥሮ ያገኘ ነው ፌዴሬሽን እኛንን ያፈረስኩ ፌዴሬሽን ይቋቋማለሁ እኛንን የት ነበር እኛ ያ አንዳንድ አንዳንዶቻችን አልቶ የለብንም ግን የመጣ ጥያቄን የመጣ ጥያቄና ችግር ስለሆነ ይህ ነገር ህዝብ ቀን እያጋጨው እና ለመጨረሻ ስንት አመት ሙሉ ለደም መፋሰስ ምክንያት ደውን ሰላማዊና ዴሞክራሲያዊ መፍትሄ ይሰጠው ብለን ቆመናል ሌሎች እንዲህ አይነት ጥያቄዎች ካሉ ካለማወቅ ወይም አንዳንዶቹ ደግሞ እንደዚህ አይነት ጥያቄዎች በመጠየቅ ዝምለው እንትን የሚሉ ከመሰላቸው ከሆኑ ፕሮፓርቲ መትራቸውን አሶ ይሰሙና እኔ በበኩሌ መልስ እንሰጣቸው ዝግጁ ነኝ እንዲታወቅ ፈልጋለሁ እንሰጣቸዋለን መልስ ሰዓት ጋር የተገናኘ መልስ የፕሮፓጋንዳ መልስ አይደለም ኤርትራ እንዲያረጋችሁ ኤርትራ እንደገጠር እናንተ ፈጠራችሁ መች ብለን ያልፈጠር ነው እኛ አይደለም ፌዴሬሽን ያፈረስ ነው የኤርትራ ትግል ብሎ 1960 ሲጀምር እኛ የት ነበር ተማሪዎችን ዩኒቨርሲቲ የገባንም ተማሪዎች አይደለም እዛ ጊዜ እና እነዚህ ብሔረሰብ የሚመለከቱ ጥያቄዎች ሲነሱ እኛ እነዚህ ጥያቄዎች እንደ ማንኛውም ኢትዮጵያዊ ምንድን ናቸው ለምን ይሄ የተደረገው የምንልበት ጊዜ ነው እንጂ የአባ ተነስተ ብሔረሰቦች ሁሉ ተነሱ ተገንጠሉ መፍታላቸው እያለ ሰበታ እንዳደረገ አድርጎ የሚያደርግ የደርግ የተጀመረ ፕሮፓጋንዳ ቢቀጥል እኔ የምልህ ስህተት እንደሆነ ደግመን ካልሰለችን ነግራለን። አንሰማም ካሉ ደግሞ የራሳቸው ምርጫ ነው። ግን በረ እናስረዳቸው። ሌሎች እንደዚህ አይነት ጥያቄ ያጣ እንዲሆን እንዲሆን የሚሉት ከሆኑ አታባራቸው፣ አንቱና እንመልሰላቸው። ሬዲ ነው ያለ ዝግጁ ነው ለመመለስ።
አመሰግናለሁ። ባኮ ማይኩን ያዘው።
እሺ፣ እግዚአብሔር ይመስገን። እኔ እንኳን ትንሽ ዲስአፖይንትድ የሆንኩበትን ነጥብ ላቀርብ ነው የምፈልገው። በአንድ ወገኑ በእርግጥ በኢፒአርፒ ልተውና በኢፒአርፒአርኤ የአስቻለ ወዳ የብየዳ ባንጅ ነኝ በዛ በኩል የተማርነውን እኛው እንደ ግለሰብ እናውቀዋለን። በሌላ በኩል ቅድም ጥያቄን በማቀርብበት ጊዜ በሰራዊቱ ውስጥ የተደረጉት ሁኔታዎችን እና በሪጅን የተነሱትን ሁኔታዎች በምንጠይቅበት ጊዜ እኔ ሪጅኖችን አላቅም ብለው ጓድ ሲናገሩ እኔ እንደ ግለሰብ very disappointed ነኝ የሆንኩት። እንግዲህ ይህ 35ኛ አመቱን ኢፒአርፒን ሁን መመስረት ብናከብርም በሌላ በኩል ደግሞ ስራውቱ በሚበተንበት ጊዜ ማበተነው ምን ሁኔታ ነበረ የሚለውን የተፈጠረ እነማን ናቸው ይህንን ሁኔታ የፈጠሩት ከዛ አኳያ የሚለውን ነገር በሪጅን ደረጃ በምጠይቅበት ወቅት እኔ ሪጅኖችን አላቅም ይቅርታ ያደረግልኝ ብለው ማለት በማለታቸው ሪሊ በጣም ዲስአፖይንት ነው። ለምን የመስራች አካል የመጀመሪያ የድርጅቱ መሪና የመጀመሪያ ኮንግረስ አባል የሆኑ ብሎ ይሄ ቤት ሳያቀርባቸው እስከ 35 አመት ኮንግረሱ ደረጃ ኮንግረሱ የተካሄደ በኮንግረስ ደረጃ ምን አጀንዳዎች ነበሩ፣ ኮንግረሱ የት አካባቢ ተካሄደ፣ በዛም ደረጃ ደግሞ ኮንግረሶቹ በሚካሄዱበት ጊዜ ምን አጀንዳ ነበረው የሚለውን ሊያውቁት ይገባል እና ኢፒአርኤ የተበተነበት መሰረታዊ ነጥቡ ሪጅንቱ የተደረገ ነው። ሪጅኖችን አላቅም ብለው የሴንትራል ኮሚቴ አባል ሲናገሩ ዲስአፖይንቲንግ ነው። ለምን ብትሉ አስ ኢፒአርኤ መንበር ስንት ጓዶችን ድንጋይ ስር ጥለን የወጣ ናቸው አካሎች አለን። በሪጅን ደረጃም ደግሞ ስንት ሪጅን እንዳለ ሴንትራል ኮሚቴ መንበር የሆነና መስራች አባል አካል የሆነ ግለሰብ ሪጅንን አላቅም ብሎ በዚህ ሩም ውስጥ መናገሩ ለእኔ እንደ ግለሰብ ዲስአፖይንቲንግ ነው። ያም ልታረም ይገባል። በእርግጥ በኢፒአርፒ እድገት ሂደት አመሰራረት ከግለሰብ ደረጃ ካላቸው ተዋጽኦ አኳያ ድርጅቱ እንደ ድርጅት ከመመስረቱ በፊት ያላቸውን ታሪክ ቢገልጹም ከዛም በኋላ ድርጅቱን ለመመስረት ያላቸውን አስተዋጽኦ ቢናገሩም አዘ መስራች ድርጅት አባል ሂደቱና ሁኔታውን አላቅም ብሎ መናገር ለእኔ ኢስ አብሰርድ ትክክለኛ አይደለም። እኔ ከሰማሁት አኳያ ነው። አደማመጤ ሮንግ ከሆነ ልታረም ይችላለሁ። በእርግጥ በኢቲአርኤ አኳያ መጨረሻ የተፈጠሩትን ሁኔታዎች ምንክስተቶች እንደነበሩና እንዳለፉ መናገር ይቻላል። ግን እንደ ሴንትራል ኮሚቴ አባል ምንም ዲቪዥን ኦፍ ሌበርን ቢኖር ከሴንትራል ኮሚቴው አኳያ ደግሞ ኢፒአርኤን የሚመራ አካል የተወከለን ቢኖር ተጠሪነቱ ለሴንትራል ኮሚቴውም እስከሆነ ድረስ እንቅስቃሴው ሂደቱ የት አካባቢ እንደሚንቀሳቀስና ምን ዞኖች እንዳለውና እንደሌለው አላቅም ተብሎ ሲነገረኝ ከመስራች የድርጅት መሪ ሪጅኖችን አላቅም ሪጅን 2 ሪጅን 3 ሪጅን 4 ሪጅን 1 ብሎ መባሉ ሼምፉል።
እሺ እንግዲህ አጠቃላይ የወንድማችን ጥያቄ ቀደም በመለስከው ላይ ነው። በተለይ ሪጅንቱን አስመልክቶ ሲጠይቅ እኔ በዛ አካባቢ ነበርውን አላቅም ባልከው መሰረት አንድ የሴንትራል ኮሚቴ አባል ያውም የድርጅት መስራች ከመጀመሪያው ጀምሮ የነበረ እነዚህ ነገሮች እንዴት አላውቅም ይላል? ምንም እንኳን በውስጡ ሌላ የፓርቲው ተወካይ ዛካራቢ ቢኖርም የሰራዊቱን እንቅስቃሴ እድገት የቴት እንዳለ ማወቅ ነበረበት እና እዛ የነበሩትን ሁኔታዎች አላቅም ማለቱ ለኔ ዲሳፖይንት አድርጎኛል እና እዚ ላይ የምትሉት ነገር ካለ ብሎ ነው ያቀረበው ኢንጀነራል።
እኔ መጀመሪያ ነገር ሪጅኖችን አያውቅም የሚል ነገር ልናገርም አልችልም አውቃለሁ። ያን ነገር ነው ተጠባጭ ለአንድ ቦታ እዚህ ቦታ እንዲህ ተብሎ እኮ እንዲህ ተደርጎ የሚለው ላላውቅ እችላለሁ። ግን ሪፖርት ላገኝም እችላለሁ። ሪጅኖች እኔ አንድ ሁለት ሶስት አራት ሪጅኖች መኖራቸው እነማ በዛ ቦታ ኃላፊነት እንደነበሩ ሰጠራ አውቃለሁ። ሪጅንቱን ደግሞ አውቃለሁ። ሪጅንቱንም በደንብ ከማውቃኝ ጸለምትና በለሳ እኔ በወክሎ እጅ አላውቃቸውም። እንደ በራሴ በመሄድ ና በመወግ በዛ አላውቃቸውም። ግን ሪጅንቱ ይባለ አርማጮ ምናምን እንደዚህ በቦታ ያሉትን ነገሮች ደግሞ እኔ ማወቅ ይመስለኛል። ግን በሌላ ስራ ተሰማርቼ የሚሄድበት ጊዜ በዚህ ቀን እንዲሆኑ እንዲወጡ ክፍሌን ኮንፈረንስ ጠርቶ ምናምን ይለን አልነበርኩም። ስላልነበርኩ አላውቃቸውም። ሪፖርት በሆነ ገበያ ሪፖርት ነው ያገኛለሁ። ይህ ነገር በሪፖርት ምንም አላውቀው ነገር የለኝም። እኔ ከተማ ትግል ተብሎ የሚሰማራ ላይ ከተማ አልነበርኩም። ከተማ ምንድን ነው የተካሄደው? ከተማ ሪፖርት ያለኝ አውቃለሁ። ጓዶች ባደረጉልኝ ሪፖርት አውቃለሁ። ግን ሀረር ዞን ነበርኩ፣ ሀረር ኢንተር ዞን ነበርኩ፣ ወሎማ እንትን ኢንተር ዞን ነበርኩ ሲሆን አልነበርኩም። እና ልክ እንደሚያውቁ ሰው እና ሌሎች ጓዶች በዛ በተጨባጭ ቁጭ ሆነ በተሳተፉት ጓዶች ስለነገር ነው ይለመለስ አይችል ዲሳስፖንት ከሆነ አምሳዊ ፈሪት ግን ትክክል አለ እንዲህ አይደለም የሚሰራ እኛ በኃላፊነት ስራ ተከፋፍለን መሰራ ጓዶች ነ በዛ ነው ትምለው የነበርኩበትን ቦታ ልክ እንደነበሩት ጓዶች አውቃለሁ ብዬ ናገር ትንሽ ሀሰብ ስለሚሆን እኔ እዛ ወደዛ መንገድም መሄድ አልፈልግም። ስለዚህ የነበሩት ጓዶች በደንብ ሊናገሩ ይችላሉ። በዛ ጥያቄ ላይ እኔ የምናገረው ሪፖርት ነው የሚሆነው። የተባለውን ደግሞ ሪፖርት ካላወቅኩት ደግሞ ወይም ካላስታወስኩት ደግሞ አይ አላስታውስም አላወቅኩትም ማለት ደግሞ ስህተት። ግን መስራት ጓድ ነው ና የሚካሄዱትን ምናምን ኦፍኮርስ አውቃለሁ። ሪፖርት አለ ሪፖርቱ መሰረት እኮ አስተያየት እንሰጣለን። ይሄ ነገር ትክክል ቢሰራ ያ ነገር በትክክል ባይሰራ ብለን ሀሳብ እንሰጥበታለን። አዲስ አበባ ለመታየም ትክክል አይደለም፣ ይህ ቦታ ነው ቆም ነበር በዛ ቦታ ስለሆነ አዲስ አበባ ስለነበረ አይደለም በዛ ጊዜ ግን ጓደኞች ከነበሩት ከኛ ያቀርቡት ሪፖርት በመንሳትና ተሳስበን ስንገመግመው እኔ ተሰማራሁበት ሪፖርት አረጋለሁ ሌላ ተሰማራበት ቦታ ከዛ ተነስተን ስተን ነው የምንናገረው እና ከንትም በስፔሲካል የተነሳ ነገር ላይ በተመለከተ እኔ ይህን ነገር አላስታውስም አላውቀውም ነው ያልኩት። ከዚህ በላይ የፈለገ ቢባል የማላውቀው ነገር ላይ ትንሽ መናገር አልፈልግም። ጉባኤ አይደለም ደግሞ የተያዘው ከዚህ ካልተሰደፈ እንኮ ሰረስ በተመለከተ ነው ቅድሜ የተነሳው ጉባኤ አይደለም እና ዛ ባይገፋም ጥሩ ይመስለኛል። ግን ስንት ሪጅን ነበሩ? አራት ሪጅን ነበሩ። ሪጅናል ነገሩ መገዳ ራሲ ነበር። ይሄ ችግር ነበር። ሪጅኑን ገዳ ነበሩ። ሶስት ሪጅን ሶስት የፕሮብሌም ነበረው። ከተና አንጻር ከምን ሪጅን አራት ይሄ ነበረ። ለማን ነበረ ኃላፊዎቹ? ችግሩ ይሄ ነበረ። እሱንማ ተነጋግረን ያሁኑ ችግር ተዋይተን በዛ ችግር መፍትሄ ሰጥተን እኮ መስለን ከዛ ሁሉ ችግር በኋላ እኮ ነው እንደገና ሰራዊታችንን መስርተን ማዕከላዊ ኮሚቴ ከሚባለው ማንም ሳይቀር አንድ ሰው ሲቀር ሌሎቻችን ተቻችለን ገብተን እንደገና ያን ድርጅት ያን ጦር ለማቋቋም ያን ሁሉ መስዋዕትነት ከፈስነ ያን ሁሉ ትግል ተካሄደ እኮ ወያኔ እስኪገባ ድረስ ይህ ሰው ብሎ የቀጠለው እኮ አውቀን ችግራችንን ሰርተን በቀጠላችን ነው። ይህንን ማወቅ ያስፈልጋል። ሳናውቅማ እንዴት ይሆናል? ሰራዊት እኮ ተበትኖ ነበር። ጥሩ ወጥቶ ነበር እኮ አብዛኛው። እንዴት ተመልሰን ይህንን ነገር እንዴት አድርገን ገምግመን እንዴት አድርገን ወደፊት ለመሄድ ቻለን? በቀናችን ሁሉ በረከበበት እንዴት ተቋቁመን እንዴት ያንን የወያኔና የደርግን ከባና ጥቃት ተቋቁመን እንዴት አድርገን ሰራዊቱ እንደገና እንዲቋቋም ተደርጎ ያን ሁሉ አመት በፊት ከተካሄደው ትግል በበለጠ ተካሂዶ ያ ሁሉ መስዋዕትነት ተከፍሎ በጎጃም በጎንደር ከፍተኛ እንቅስቃሴ አድርጎ ሰራዊቱ አለሁ ብሎ ከወያኔና ከሻቢያና ከሱዳንና ከቤኒሻንጉል ከሁሉ ጥቃት ጋር እስኪመጣ C-983 እስኪመጣ እና ጓዶቻችን ያሁሉ በውደት እና ያሁሉ አሁን ድረስ ገንዛቸው ተፋትን ጓዶቻችን እስክመጣ ድረስ እንዴት ትግል ገፋል ለሚለው እኮ የነበረውን አጤነን ተሰብስበን ምን ችግር ነበረ ብለን ተመካክረን አውቀን እኮ ቀጥለን ነው ሁላችንም ገብተን ሀገራችን ገብተን አብረን ሰራዊቱን እንደገና አቋቁመን በዛ ሁሉ መከራ ላይ ቀጥለን ሰራዊቱ እንዲቋቋምና እንዲቀጥል አድርገን እዛ ቦታ እንዲደርስ ያደረግነው ያሉትን ችግሮች ተነጋግረን በማወቅ ነው። ኦሪጂን አታውቅም ሊለኝ ከተነሳ ተሳስቷል። ያን አይደለም ያልኩት፣ ግን አንዳ ተጨባጭ ችግሮች ይህን ባለበትበት አናውቅም። ማባዙ ችግሮች ሰዎች አያውቁም። አንዱ የነበረበትን አንዱ አያውቅ ማለት ሊያስታውሰው ይችላል። ኢምፖርታንት አይሆን እያንዳንዱ ጥቃቅን እንትን ማወቅ ያለብን እንግዲህ ያ ነገር በመጣብን ጊዜ ያ ክስተት በመጣብን ጊዜ ያ ችግር በመጣብን ጊዜ ሰራዊታችን የሚበተንበት ጠቅላላ ትግሉ የሚቆምበት ክስተት በመጣ ጊዜ ትግሉን እናቁም በሚል ትግሉን አቁመን ሌላ መንገድ እንፈልግ ብለው እነ ክፍሉና ጭፍራዎቻቸው በሚገፉበት ጊዜ እምቢ ብለን የሚለየንና እና እናንተን የሚያገናኘን እኛ ትግሉ ይቀጥላል አይቆምም እንላለን። እናንተ ትግሉ ይቆማል ስለምትሉ እናንተ በታኞች ናቸው ተለያይተናል በምኮ የቀጠል ነው እኮ በዚህ መንገድ እኮ ነው። ይህ እኮ ግልጥ የሆነ እኮ ታሪካችን ነው። በዚህ መንገድ ነው እኮ ተለያይተናል ነው። ትንሾች ነበር የስ አብዛኛው ሄዷል የስ ምንም ችግር የለም ሄደዋል። አቅም ነበረ ነው ብዙ አቅም አልነበረም፣ ግን ትግሉ መቀጠል አለበት። በምንም አይነት እጃጅን ሰጥተን ይሄ የስንት ሰው መስዋዕትነት የሆነው ድርጅት አፍርሰነው አሜሪካ ተጫጭነን አንሄድም ብለን ቀጥለናል። ይህ እኮ ነው የታሪካችን እንትን። እዚህ ላይ ከምንም ለሆኑ እንትን አያስፈልግም። እ ግብ ግብ የሚያስፈልገው እንትን አለን ያስረገብ ነው እኮ ታሪክ ነው። ቀጠልን ይቆያል ያሉት አይቀጥልም ያሉት ትግል ቀጠለ። ቀጥሎ እኮ የትየት ትላለን ተመልሰን ያን እንትን አድርገን ጥቂት በሆንበት ገንዘብ በሌለብን ገንዘባችን በሀደበበት
ራችንን በሰበሩ በዙናት ገብተን እንድንከተላለን ብለን ወያኔ በዚህ እየተበዘን ደርግ በዛ እያጠቃን እኮ ተመልሰን ገብተን ቋራን ጉባኤ ያደረግን ከዛ ኋላ በጎንደር ተንቀሳቀስን፣ በጎጃም በስፋት ተንቀሳቀስን፣ እስከ ጣና ሀይቅ ድረስ ደረስን። እና የሀሰ ሰራዊት እና የሀታ ሰራዊት ወይም የሚኖርበትን አስረገጥን። ለዚህ ነው ወያኔ ሻቢያ ሱዳን ቤኒሻንጉ ሆኖ መጨረሻ የተረባረቡት። እንዴት ነው ሀገራችን የነበረ ሁኔታ ያይታወቅ እንዳለ ነበረ ዘመን እናውቃለን። ግን ዘር ዘቶ እንደዚህ ቦታ ለምሳታች አርማቶ እንዲህ ተብሎ ገሌ እንዲህ አድርጎ ገሌ እንዲህ አለ የሚለው ላስታውስም ያውቅም ላልችም ይችላለሁ። ግን ጠቅላላ ሆ ነገር አውቀን ማወቅ ብቻ አይደለም ገብተን ራሳችን ጠመንጃ ተሸክመን ገብተን እኮ የሰራ ነው ስራ ነው። ይሄ ጓዶቻችን የሚያኮራቸው ስራ ነው። እና ያን ጊዜ የሄዱ ጓዶች ሄዱ ጓዶች በልዩ ይበታ ጓዶች ሄደዋል። አሁን እነሱ ጓዶች ኛ ወቀሳ ላይም አይደለም ጓዶቻችንም አለቅሳቸው ቤታቸው ነው። የሄዱ ጓዶች ተመለሱ እያልን እኮ ነው። ያ ያንስ ጓዶች እኮ ተመልሰው ገብተዋል ድርጅታችን ውስጥ። ምክንያቱም ይኖራቸዋል የአመራር ስህተት ሊኖር ይችላል፣ የእነሱ ስህተት ሊኖር ይችላል። ጉዳያችን አይደለም እሱ። ግን ይሄ ድርጅት የሁላችን ቤት ነው፣ መስዋዕትነት ተከፍሎበታል። አንድ ላይ ሆነ እናጠናክረው ብለን ነው ያዝነው አቋምና በዛ መሰረት ብዙ ጓዶቻችን ከዚህ በፊት በልዩ ልዩ ምክንያት የሄዱት ጓዶቻችንም ወደ ራሳችን አቋም እየመለስን ለማስኬድ መስዋዕትነት ከፍለን ይህን ድርጅት አቆይተነዋል። ድርጅቱ ቢፈርስ እኳ እንሰባሰቡት እና እኮ በዚህ አንጻር ለምሳሌ በአጀንዳ በራሱ በዚህ ዌብሳይት ራሱ ባልቶ እኮ የሚደረገው ምቱ በጣም የምንደግፈው ለምንድን ነው? ምክንያቱም ያን ቅርስና ያን ያሁሉ ሰው ተሰዋበት አላማና መርህ እንዳይጠፋ የፈለግነው ድርጅት ውስጥ ብንሆን ድርጅቱ ውጭ ብንሆንም ይሄ ያየ ይዘናል ብለው እኮ ስለሚቆጥ ነው። እነዚህን ጓዶች እነዚህን እንትን ጥሩ ስራ ነው የሚሰሩ ምለው ሌሎችም እንደዚሁ የሚላቸው ቅድም እኮ አሉ ኮሎኔል አስናቀም እና ማህበርም የተናገሩት እኮ ይሄ ነው። ነፊሽ ፋራስ የተናገረውም ይሄ ነው። ይሄ ድርጅት የማንም አይደለም። ቅድም ለመናገር የመኮርኩት ይሄ ነው። መስራች ምናምን አትበሉ ያልኩት ለዚህ ነው። መስራች ታሪካዊ የታሪካዊ እንትን ነው። በአንድ ታሪክ አጋጣሚ የተወሰኑ ስያል ቦታ ተሰበሰቡ። ታዲያ ምን ጥሩ ነው? በጣም ኤክሰለንት ተሰበሰቡ። የአባ ተፈጠረ በጣም ጥሩ። ከዚያ በኋላ ግን የአባ የሁላችን እዚህ የታገልንና እዚህ ጥረት ያደረግነው ህይወት የከፈልንበት መስዋዕትነት የከፈልንበት ወንድሞቻችን፣ እህቶቻችን፣ ወዳጆቻችን፣ ጓዶቻችን ያቀንበት ድርጅት ነው። እኛም በህይወታችን ትልቅ ምዕራፍ ሆኖ ያለንበት ድርጅት ስለሆነ ይህንን አንድ ላይ ሆነ እንከባከበው፣ እንደግፈው፣ እናቋቁመው፣ በተሳሳተበት እናርመው፣ በተጠልበት እናጠናፈው ነው የምንሄድበት ድርጅት ስለሆነ በሚል እኮ ነው የምንገናኘው። ይህ ነው ግንኙነታችን መሰረቱ እንጂ አይ አንተ ነው ይሻለ አንተ እዛ ነበር ጠራይ እንዲህ ነበርኩ አንተ ጥለኝ ይሄዳል አንተ ጥለስቴድ እኔ እንዲህ ነበርኩም አካልማ የሚሰባሰቡ እና ይህንን ነው እና እኔ ብዙ ዲሳፕተር ታረቁት ይቅርታ። ግን በዛ በላይ በድርጅት ሁናቴ በድርጅታችን አሰራር ደግሞ እንደ ሰልፋችን ነው፣ እንደ ሰልፋችን እንደተሰጠን ኃላፊነት ነው። ለምሳሌ እኛው የተወሰኑ ጓዶች የህብረት ጉዳይ የሚከታተሉ ጓዶች ነው አለ እነሱ ሞር ስለ ህብረት ያውቃሉ። የተወሰኑ ጓዶች ሌላ ሀገር ቤት የተመለከተው ድርጅት ስራ የሚከታተላሉ እነሱ ሞር ያንን ያውቃሉ። ግን ሌሎቹ አያውቁም ማለት አይደለም። ግን በእነዚያ በተሰማሩት መሰረት ወደ ክፍት አያውቁም። በለሳ የነበሩት የኛ ጓዶች የደረሰባቸው ምን ምን ሪፖርት ነው የሚሰራው የነበሩት ይበልጥ ያውቃሉ። እና በዛ መንፈስ ብናየው በሚል ነው እንጂ እኔ ትንሽ ዲራፖይንትን የሚያደርግ ነገርም አልመሰለኝም። መስራች አባል ደግሞ ስለተባለ መምር ጠባድም እንትን ላይ መጫልም አያስፈልግም። በመስራች አባልም ደከመኝም ረሳውን ቢል ደግሞ ወቅት ሚለው ይመስለኛል። እና ዳበት ለዋለ
እርሻለሁ። እሺ፣ አመሰግናለሁ። አሉላ ማይኩን ያዘው።